እለቱ ሰኞ ሜ 11 እንደ ኤሮፓያን አቆጣጠር 2026 የሰኞ ምሽት የሚቀዳ ቁጥራችን 7238 ነው። ሰላም፣ እንደምን ከረማችሁ ውድ ቤተሰቦች። እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ። ፕሮግራሙን የምመራው ከቨርጂኒያ ቅድስት ተሰማ ነኝ። ዛሬ አገልግሎት የሚወስዱልን እህታችን ማርሸት በመዝሙር የሰንበት ትምህርት የምታስተምረን የመንዝ ወርቅ ብርሃኑ ዲሲ ማለት ነው። ቃል የሚወስድልን ወንደ ሰማሩ ነው። በጸሎት ደግሞ እህታችን ብዙዬ ካለች እሷ ትወስድናለች። ከሌለች ደግሞ ከጉባኤው እንድትዘጋጁ በትህትና ጠይቃለሁኝ። የዛሬው የሰንበት ትምህርት ጥቅሳችን የተወሰደው መዝሙር 116 አንድና ሁለትን በእግዚአብሔር ስም አነባለሁ። እንዲህ ይላል፣ እግዚአብሔር የልመናዬን ድምፅ ሰምቷልና ወደድኩት፣ ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ። እንደገና አነበዋለሁ። እግዚአብሔር የልመናዬን ድምፅ ሰምቷልና ወደድኩት፣ ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ። አሜን። እንጸልይ። ቅዱስና አፍቃሪ ሰማይ አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እጅግ አድርገን እናመሰግንሃለን። በዘመናችን ሁሉ አንተን እንድንጠራ ጸሎታችንን የምትሰማ ልመናችንን ሁሉ የማትንቅ እንዲህ ነው የማትል ሁሉን ነገር የጸለይነውን ደግሞ ጸሎት አስተካክለን የምትሰማ የተዛባውን ሁሉ የምትመልስልን አንተ አባታችን አንተ ብቻ ስለሆንክ፣ ምስጢረኛችን አንተ ብቻ ስለሆንክ ያለ አንተ ምንም ልናደርግ አንችልም። ስለዚህ በአንተ መንገድ እንድንመላለስ እርዳን። በዚህ ምሽት የመጡት እህት ወንድሞችን አንተ ባርክ። እግዚአብሔር ሆይ የሰንበት ትምህርት የምታስተምር እህታችንን የመንዝን አንተ ባርካት። እንደዚሁም በቃል የሚቀርበው ወንድማችንን ወንድወሰንንም አንተ ከሱ ጋራ መንፈስ ቅዱስ እንድትናገር ፈቃድህን ጠየቅ። በመዝሙር የምትቀርበው እህቴ ማርሸትን ሁልጊዜ በአገልግሎት እሺ ስለምትል እሷንም ቤተሰቧንም አንተ ባርክ። አምላኬ በጸሎትም እንደዚሁ የምትቀርበው እህታችን ብዙዬ ባለችበት ቦታ አንተ ጠብቀ፣ በዛሬው ደግሞ ምሽት መጸለይ የምትችልበት መንገድ አንተ አመቻችላት። እግዚአብሔር ሆይ ጉባኤው ሁሉ አንተ ባርክ። እያንዳንዱ ያለውን ችግር ሁሉ ጸሎት ተመልሶ ልመና እንደ ዳዊት ጸሎቴን የሰማህ አምላክ አመሰግንሃለሁ እንዳለ ልመናዬን የሰማህ አምላክ አመሰግንሃለሁ ያለ አምላክ እግዚአብሔር ሆይ የእኛንም ውስጥ ያሉትን እህቶችን ወንድሞችን ጸሎት ትሰማ ዘንድ የተከዘ ያዘነ የታመመ ሁሉ የሚፈወስበት ምሽት ይሆን ዘንድ ፈቃድህን ጠየቁ። ቀሪውን ጊዜና ሰዓት አንተ ተረከብ። ስለ አንድ ልጅ ስለ ኢየሱስ ክርስቶስም ስትል አሜን። እሺ፣ አሁን እንግዲህ የመዝሙር ምርጫ ይኖረናል። በመዝሙር እግዚአብሔርን እናወድስ
የዘምራለሁ።
እሺ፣ ለብለን እንኳን ደህና መጣሽ። እግዚአብሔር ያ
ደህና መሻችሁ። መዝሙር 121 መዝሙር 121 ስለ ነገው ምንም አላውቅ የሚለውን ለጌታ ክብር ዘምራለሁ። ስለ ነገው ምንም አላውቅ፣ በየቀኑ ኖራለሁ፣ ዘመኑንም አልዋስም፣ ሰማዩ እንዳይጨልም፣ ስለ መቼው አላስብም፣ የጌታን ቃል አውቃለሁ፣ ከእርሱ ጋር እሄዳለሁ፣ የወደፊቱን ያውቃል። ያን ሁሉ የነገ ጣጣ የማውቀው አይመስለኝም፣ ግን ባለቤቱን አውቃለሁ። ዛሬንም ያቆመው ጎዳናውም ሁሉ በርቷል፣ ደረጃ ደመናውም ተገልጿል። ከዚያ ችግር አይገኝም፣ ከዚያ ባይልን ባይለም በተቀደሰችው አገር ሁልጊዜን እንኖራለን። ያን ሁሉ የነገ ጣጣ የማውቀው አይመስለኝም፣ ግን ባለቤቱን አውቃለሁ። ዛሬንም ያቆመው የነገ ያደኸኝ ይሆናል። ግን ወፏን የሚመግባት አጠገቤ ይቆማል። የኔም ፈንታ ጎዳናዬ ነበልባል ወይም ጎርፍ ነው ሁኖም ከኔ ጋር ነው። በደሙ ተሸፈንኩ፣ ያን ሁሉ የነገ ጣጣ የማውቀው አይመስለኝም፣ ግን ባለቤቱን አውቃለሁ። ዛሬንም ያቆመው አሜን
አሜን አሜን። እግዚአብሔር ይመስገን። ስለ ነገው ምንም ልናውቅ አንችልም። የሚያውቀው እግዚአብሔር ብቻ ነው ሁሉን ነገር። እግዚአብሔር ይመስገን። ስለዚህ ግን መዝሙር እግዚአብሔር ይባርክሽ። ሌላ ሌላ መዘመር የሚመቸው የሚመቸው የለም።
ስላለሁ
አቤት።
ለምለም ነኝ። ዘመር
ሲስተር እንኳን ደህና መጣሽ።
እሺ አንድ ጊዜ ወደኛ ኢየሱስ ሲመጣ የሚለውን ነው የምዘምረው። ወደኛ ኢየሱስ ሲመጣ ልጆቹን ሊጠራ የእርሱ እንቆች ክብር እንቆች ውዶቹ ልጆች እንደ ማለዳ ከዋክብት በሰማይ ሊበሩ ለዘላለም በደስታ ክብሩን ሊዘምሩ ያድመናል ያድመናል ጻድቃንን ለመንግስቱ ብሩኮቹን ብፁዎቹን ውዶቹን ልጆች እንደ ማለዳ ከዋክብት በሰማይ ሊበሩ ለዘላለም በደስታ ክብሩን ሊዘምሩ ታናሽ ልጆች ታናሽ ልጆች ጌታን የሚወዱ ብፁዓን ቅዱሳን ናቸው ውዶቹ ልጆች እንደ ማለዳ ከዋክብት በሰማይ ይበሩ ለዘላለም በደስታ ክብሮን ሊዘምሩ። አሜን
አሜን። እግዚአብሔር ይባርክሽ ሲስተርዬ፣ ጸጋውን ያባርኪ።
አሜን ባርኪ።
አሜን። እሺ ሌላ
የሚዘምር ከሌለ እኔ እዘምራለሁ።
እሺ
ታላቁ ሐኪም መጥቷል። አዛኝ የሆነው ኢየሱስ ያዘነን ልብ ያስደስታል። እንስማ የጌታን ቃል፣ ስሙ ይላቅ ለቅዱሳን፣ ይወደስም በሰው ልሳን። ከመዝሙር ሁሉ ያምራል ኢየሱስ አዳኝ ኢየሱስ። ኃጢአት ተሰረየልህ የኢየሱስን ቃል ስማ፣ የበሰላም ሂድ ወደ ሰማይ አክሊል እንድትቀበል። ስሙ ይላቅ ለቅዱሳን ይወደስም በሰው ልሳን። ከመዝሙር ሁሉ ያምራል ኢየሱስ አዳኝ ኢየሱስ።
አሜን። እግዚአብሔር ባርክሽ። ለምለም ጸጋውን
ያብዛልሽ። ለሞተው በግ አሁን አምንበታለሁ፣ መድኃኒቴን አከብራለሁ። የኢየሱስ ክርስቶስን ስም ስሙ ይላቅ ለቅዱሳን ይወደስም በሰው ልሳን። ከመዝሙር ሁሉ ያምራል ኢየሱስ አዳኝ ኢየሱስ። ስሙ ኃጢአቴን ያጠፋል፣ ከኢየሱስ ሌላ የለም። ነፍሴ ለመስማት ደስ አላት የኢየሱስ ክርስቶስን ስም። ስሙ ይላቅ ለቅዱሳን ይወደስም በሰው ልሳን። ከመዝሙር ሁሉ ያምራል ኢየሱስ አዳኝ ኢየሱስ። ሲመለስ አክሊል ያመጣል የሕይወትና ክብር። በመድህን ፊት ተቀምጠን ይወራል ስለ መዳን። ስሙ ይላቅ ለቅዱሳን ይወደስም በሰው ልሳን። ከመዝሙር ሁሉ ያምራል ኢየሱስ አዳኝ ኢየሱስ። አሜን
አሜን አሜን። ስሙ ይላቅ። እግዚአብሔር ይመስገን፣ ስሙ ከፍ ይበል። ያለ እግዚአብሔር ማንም የለምና እግዚአብሔርን እጅግ አድርገን እናመሰግናለን። እሺ አሁን እንግዲህ አንድ መዝሙር መዘመር የሚችል ረዥም ሳይሆን መካከል
እንጀምራለን።
እሺ ዘምር።
የጸሎት ሰዓት፣ የደስታ ሰዓት የሚለውን ይሰማለን። ሄሎ
ትሰሚያለሽ? እኔ
ኦኬ። የጸሎት ሰዓት የደስታ ሰዓት ዓለም የምሸሽበት አባቴንም የምሻበት ምኞቴን የምነግርበት ከመከራ ምርቃለው ጽናችንም አገኛለሁ። ከፈተናው ምድናለው በጸሎቴም እቀርባለሁ። የጸሎት ሰዓት የደስታ ሰዓት ጸሎቴ የሚሰማበት አምላክን የማገኝበት ነፍሴም የምትረካበት ወደ ዙፋኑም ከጠራኝ ጸጋዬን ታመነኝ ካለኝ ችግሬንም እጥላለው እርሱንም ለምናለው የጸሎት ሰዓት የሚወደው መጽናናቱን ልካፈለው የሰማይን ቤት እስካየው ሩጫዬን እስክጨርሰው በማይሞት ሥጋ እነሳለሁ ዋጋዬን እወስዳለሁ በእልልታም እውላለሁ ሳመሰግን እኖራለሁ። አሜን
አሜን አሜን። እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። ከአርስቱ ጋር የሚሄድበት ነው ስለዘመርሽ። የጸሎት ሰዓት የደስታ ሰዓት፣ ከዓለም የምንሸሽበት የጸሎት ሰዓት ነው እና እግዚአብሔር ይመስገን። ተባረኪ። አሁን እንግዲህ ወደ ሰንበት ትምህርታችን የምንሄድበት ጊዜ ነው። ለጌታችሁ የመጣችሁት ሁሉ እንኳን ደህና መጣችሁ። እንግዲህ በሀሳብም በጥያቄም አብረናት እንሆን። እህታችን የመንስ እንኳን ደህና መጣሽ፣ እግዚአብሔር ይባርክሽ።
አሜን። ቅድስቴ እንዴት ዋላችሁ? ሁላችሁም እግዚአብሔር የተመሰገነ ይሁን ለዚህ ጊዜ ለዚህ ሰዓት። እኔም አሁን ዘግይቼ ነው የገባሁት። በጸሎት እንጀምር። የምትወደን አባታችን አምላካችን የሰራዊት ጌታ እግዚአብሔር አባትና አምላክ ሆይ እናመሰግንሃለን። ሁላችንም በያለንበት ቦታና ሁኔታ በሰላም ስለጠበቅከን ተመስገን ጌታ ሆይ። ደግሞ አሁንም ቃልን ስንከፍት ሳለ መንፈስ ቅዱስ በማዕከላችን እንዲገኝ እንዲያስተምረን እንለምንሃለን ጌታ ሆይ። በከንቱ በልማድ ሁል ጊዜ እንደምናደርግ ሳይሆን ዳሩ ግን ቅዱስ መንፈስህ እንዲያስተምረን እንዲናገረን ጌታ ሆይ አንተ በማዕከላችን እንድትገኝ እንለምንሃለን። አትለየን። በክርስቶስ ኢየሱስ ስም አሜን። እሺ፣ የዛሬ የሰንበት ትምህርታችን ሰባተኛው ሰንበት ትምህርት ነው። ተግባራዊ ጸሎት ይላል። እንግዲህ ባለፈው የጸሎት ተዋጊዎች በሚል በተለያየ ርዕስ እግዚአብሔር የልመናዬን ድምፅ ሰምቷል እና ወደድኩት፣ ጆሮውን ወደ እኔ አዘንብሏል እና በዘመኔ ሁሉ ጠራዋለሁ። እግዚአብሔር ጸሎትን እንደሚሰማ ወደ እሱ ከተጠጋን ጸሎታችንን መልስ እንዴት እንደሚያገኝ አይተን ነበር፣ የጸሎት ተዋጊዎችን። ዛሬ ደግሞ ተግባራዊ የሆነ ጸሎት እና የሰንበት ትምህርቱ ስለ ጸሎት ሕይወታችንን ይጠይቀናል። ምን ይመስላል የጸሎት ሕይወታችን በሚል ነው የዛሬ የሰንበት ትምህርቱ መታሰቢያው ጥቅስ። የህዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ። በእርሱ ታመኑ በማን? በእግዚአብሔር። ምናችሁም ልባችሁንም በፊቱ አፍስሱ። እግዚአብሔር ረዳታችን ነው። እግዚአብሔር ረዳታችን ነው። እሱ ረዳታችን ነው። በእሱ ታመኑ። በሱ ፊትም ደግሞ የልባችሁን በፊቱ አፍስሱ። በቃ የልባችሁን አንዳንድ ጊዜ በጸሎታችን የተለየ ቃል መጠቀም ይሄና ይህንን ባረግ እግዚአብሔር ይሰማናል ብለን በምንለው ሳይሆን እግዚአብሔር ከምንም ነገር የበለጠ ልባችንን ከዚሁም የትንቢት መንፈስ ላይም ጸሎት ማለት እንደ ጓደኛ የልባችንን አውጥተን የምንነግረው እንደሆነ ይናገራል። እና ጸሎት ምንድን ነው? በአጠቃላይ በእግዚአብሔር ለምንድን ነው በጸሎት በቃል ወደፊቱን ብንመጣ የሚጠይቀን ብዙ ጊዜ እና የዚህ የሰንበት ትምህርት የሚያስተምረን አንደኛ የኤልያስን በችግር ውስጥ መጸለይ ይላል። ትናንትና እሱን አይተናል። ግን የጸሎት ህይወቱ ምን ይመስላል? ምን ያህል ጊዜ ይጸልያሉ? ጉጉቱት ምን ያህል ነው? በየቀኑ ይጸልያሉ ወይ? በአደጋ ጊዜ ብቻ ነው ወይ የምንጸልየው? በጸሎቱ ጊዜ የሚፈልጉትን ነገር ይጠይቃሉ ወይ? በጸሎቱ እግዚአብሔርን ያመሰግናሉ ወይ? እንግዲህ የየራሳችንን የጸሎት ህይወት ነው የምናየው ማለት ነው። የየራሳችን ምን ያህል በተለምዶ ሆኖ በጣም ኃይለኛ ችግር ሲደርስብን የጸሎት አደራ እንሰጣለን። ስለዚህ ጉዳይ ባካችሁ ጸልዩ፣ አስቸኳይ የሆነ ባለፈውም የዳንኤልን ህይወት ስናይ በዛ በአስቸጋሪ በሆነ ጊዜ ናቡከደነጾር ለጠየቀው ህልሙን ለማምጣት የዳንኤል ልምምድ ስለነበረው ነው። በቀን ሶስት ጊዜ የመጸለይ በእግዚአብሔር ፊት የመቀመጥ አዲስ አልነበረም ለሱ መጸለይ። ግን ሁል ጊዜ ያደርገው የነበረ ነው እና ደግሞ ትልቅ ተአምራዊ በሆነ መንገድም ደግሞ እግዚአብሔር ጸሎቱን ሰምቶ መልሶለታል። ማንም ሊያገኝ ነው የማይችለው ያንን መልስ የንጉሱን ህልም ማየት መተርጎምም ህልሙን ማምጣት ብቻ ሳይሆን ትርጓሜውንም ጭምር ነው ለንጉሱ ይዞለት የመጣው እና እኛም ስንቸገር ብቻ ነው ወይ በእግዚአብሔር ፊት የምንቀርበው እና የጸሎት ህይወታችን እንዴት ነው ይላል እና ኤልያስ በችግር ውስጥ መጸለይ ኤልያስ ተአምራዊ የሆነውን ነገር ነው አይደል? ይሄ የበዓልን የእግዚአብሔርን የአምላክነት መስዋዕቱን እሳትን ውሃ ያጠፋል እንጂ እሳት ወርዶ ውሃውን የተለየ ነገር ነው የሆነው። በቃ ተአምራዊ በሆነ መንገድ የእግዚአብሔር አሰራር ከምናስበው በላይ የሆነ ነው እና እግዚአብሔር እንዴት ጸሎቱን እንደሰማለት እንደገና ደግሞ በጸጥታ ውስጥ እኔ አምላክ እንደሆንኩ ወቁ በዛ ውስጥም እግዚአብሔር እንዴት ጸሎቱን እንዴት እንደሰማለት እንደገና ደግሞ እግዚአብሔር ባለንበት ቦታ ነው የሚገናኘን። አሁን ትናንትናም እየሰማሁ ነበረ። እንዴት ነው ይህን ሁሉ ተአምር እግዚአብሔር ያሳየው? ኤልያስ ፈርቶ በቃ እኔ ብቻዬን ጠራሁ፣ በቃ አሁን ልሙት የሚል በቃ መሞት ነው ያለብኝ ነው የእሱ ጥያቄ የነበረው። ግን እግዚአብሔር መልአኩ ልኮ የሚበላውን ምግብ እንዴት አሁን እኛ እንደምናስበው እምነት እንዴት ያጣል? እግዚአብሔር ይህን ሁሉ ተአምር አድርጎለት በሱ ይህንን ሰርቶ እንዴት ልሙት የሚል ጥያቄ ይጠይቃል ሳይሆን የሚያስፈልገውን በዛ ሰዓት ይህንን ብላ፣ ይህንን ጠጣ፣ ገና ከፊት ለፊት የምትሄደው መንገድ አለ። ባለንበት ሁኔታ ሁል ጊዜ እግዚአብሔር የሚገናኘን የማይከሰን የሚያልፈውን አሳልፎ ያለውን ነገር ማየት የሚችል አምላክ ነው እና እግዚአብሔር ይህን እነዚህን ጸሎቶቹን በዚህ ውስጥ በመከራ ውስጥ እንዴት እግዚአብሔር ጸሎቶቹን እንደሰማን በችግር ውስጥ የእሱን ጸሎት እንደሰማ እናያለን እና የዛሬው ትምህርታችን ደግሞ የሰኘው ምንድን ነው? ጸሎቶች መልስ የሌላቸው በሚመስሉበት ጊዜ ይላል። እርግጠኛ ነኝ ይሄ ልምምድ ለእናንተም ለብዙ ጊዜ የጸለያችሁበት መልስ ያላገኛችሁበት ይኖራል። የሰንበት ትምህርቱም ላይ ይላል ምናልባት ለረጅም ጊዜ ምናልባትም ለአመታት ስለ አንድ ነገር ጸልየው ይሆናል እናም እግዚአብሔር ጸሎቶቹን እንዳልሰማ ይሰማዎት ይሆናል። መጽሐፍ ቅዱስ ለምን ይሰጣችኋል ይላል አይደል? በማቴዎስ 7:7 እና ማንኛውም ነገር እንደ ፈቃዱ ብንለምን ይላል እንደምናገኝ ነግሮናል በአንደኛ ዮሐንስ 5:14። ስለዚህ ተስፋዎች ያሉት ግንዛቤ ምንድን ነው ይላል እና አንዳንድ ጊዜ ስለ ስራ ለረጅም ጊዜ እንጸልይ ይሆናል። የታመመ ሰው አለ ለመዳን እግዚአብሔርን ያንን ሰው እንዲፈውስልን ለረጅም ጊዜ የምንጸልይ ስለ ልጆች በተለያየ ነገር ስለ ትዳር ብዙ ከአንድ ወንድሜ ጋራ በቤተ ክርስቲያን እኛ ብዙ የተነገረን ሰዎች ሆነን ሳለን ለምንድን ነው ጸሎታችን የማይመለሰው እያለን እየተነጋገር አይናችን እያዩ የቤተ ክርስቲያናችን በተለያየ ህመም ይሞታሉ፣ ለምን አይድኑም? ጸሎታችን የማይሰራ ሆኖ ነው? ችግሩ ከኛ ነው ወይ? ለምንድን ነው እግዚአብሔር በእኛ መካከል ሲሰራ የማይታየን? ለምን ይሄን ያህል ጊዜ ወሰደ? የሚል ጥያቄ እንጠይቃለን። እና ምክንያቱ የዚህ ዘንበት ትምህርቱ ላይ ምክንያቶቹም ለምን እንደሚዘገኝም ምክንያቶቹንም ያቀርባል። ግን በዚህ የሰንበት ትምህርት ሀሳብ ላይ የሚሰጠን አለ ስለ ሀና ታሪክ። ግን ከዛ በፊት ለዚህ ለታመመ ሰው ስንጸልይ፣ ስራ ለማግኘት፣ ስለ ትዳር፣ ስለ ብዙዎች የልብ ሸክም የተለያዩ አለን እግዚአብሔር ፊት የምንጠይቀው ለምን ይመስላችኋል የሚዘገየው? ከእናንተ አንድ ሁለት ሀሳብ ከዛ ሰንበት ትምህርት የሚለውን ደግሞ እንገባለን።
እኔ ልመለስ?
እሺ
እሺ። እኔ እንደሚመስለኝ አንዳንድ ጊዜ ጸሎታችን የሚቆይበት ምክንያት እግዚአብሔር ሁሉን አዋቂ ነው። አሁን ወዲያው እንደጠየቅነው ወዲያው ቢሰጠን ለእኛ ጥፋት ሊሆን ስለሚችል ወይንም ትዕግስት ለማስተማር እምነታችን እንዲጠነክር ሊያደርግ ይሆናል። ምንጊዜም ቢሆን ጸሎት ከጸለይነ ተመልሷል። እምቢም ቢለነ ያንም እምቢም መልስ ነው። እኛ እንደፈለግነው ስላልሆነ ነው እንጂ ጸሎቱ ተመልሷል፣ ጸሎቱን ሰምቷል። እግዚአብሔር ግን ለልጆቹ የሚበጀውን ስለሚያውቅ አንዳንድ ጊዜ ለታመመ ሰው ጸለየን፣ ያ የታመመው ሰው ሊሞት ይችላል። እኛ አናውቅም የዛን ሰውዬ ህይወት። እግዚአብሔር ግን ለዛ ሰውዬ መሞቱ ጥሩ ነው ብሎ ስለሚያምን ስላመነ ስለሚያውቅ አደረገው። እኛ ግን እንዴት ለምነን ራሴም ጸልዬ የጸለይኩባቸው ነገሮች ነበሩ። ከዛ በኋላ ያንን ነገር እንደፈለግኩት ሳይመለስ እንዴት ጸልዬ እኔ ኃጢአተኛ ስለሆንኩ ነው እንጂ እግዚአብሔር ጸሎቴን አልሰማም ብዬ ከእግዚአብሔር ጋር የተከራከርኩበት ሰዓት ነበረ። ግን አሁን እንደማስተውለው ምንጊዜም ቢሆን እግዚአብሔር ጸሎታችን ይሁንም አለ አይሆንም ቆዩ ቢልም ጸሎቱን እግዚአብሔር መልሶታል ነው እና ቆዩ የሚለው ወይ እኛን ትዕግስት ሊያስተምረን ወይም በዛን ሰዓት ብናገኘው ለእኛ ጥፋት ስለሚሆን ይቆይ፣ ይሄ ነገር ይታገስ ብሎ የሚያሳልፍበት ሰዓት አለ ብዬ ነው ማመን። አመሰግናለሁ።
እሺ፣ ጥሩ ሀሳብ። ሌላ ሰው አለ?
ሄሎ።
አቤት።
የተለያዩ ምክንያቶች ሊሆኑ ይችላሉ ጸሎቶቻችን የማይመለስባቸው ምክንያቶች፣ ኃጢአቶቻችን ሳንናዘዝ ወይም ደግሞ በኩራት እንደዛ አሁን እንደ ፈሪሳዊ ሰው በኩራት የምንጸልየው ነገር ከሆነ፣ ከእግዚአብሔር ፈቃድ የወጣ ነገር ከሆነ የምንጠይቀው በእግዚአብሔር ያ ከእግዚአብሔር ሐሳብ የወጣ እንደ ፈቃዱ ብትጠይቁ ይለናል አይደል? እንደ ፈቃዱ ብትጠይቁ እንደምታገኙት እመኑ ይለናል። እንደውም በቃ አምናችሁ ተነሱ ነው የሚለው ከጸሎታችን። ስለዚህ እንደ ፈቃዱ ማለት በቃሉ ፈቃዱን አውቀን እግዚአብሔርን እንደ ፈቃዱ የምንጠይቀው ነገር ይመለሳል። ስለዚህ በተለያየ ምክንያት ሊሆን ይችላል። የቱ ነው ምክንያቱ ብለን ልባችንን መመርመር በእግዚአብሔር ፊት ማቅረብ ይገባናል። እግዚአብሔርም ደግሞ አሁን እህታችን ለምለም እንዳለችው ለእኛ ትዕግስትን ለማስተማር ሊሆን ይችላል፣ ወይም ደግሞ እኛ ባሰብነው መንገድ አልተመለሰም እንጂ ተመልሶ ይሆናል። አይኖቻችን ግን የሚያተኩሩት በቃ እዛ እኛ ያሰብነው መልስ ላይ ስለሆነ አልተመለሰም ብለን እናስባለን። አንዳንድ ጊዜ ግን ተመልሷል። ደግሞ መዘግየት የምንለውስ በማን ሰዓት አቆጣጠር ነው? እሱም አንድ ነገር ነው። በእግዚአብሔር ዘንድ አልዘገየም፣ በጊዜው ነው ሁሉን ነገር የሚያደርገው። እነዚህ እንላለሁ።
እሺ እሺ። እግዚአብሔር ይባርካችሁ። ጥሩ ሀሳብ ነው። ጸሎት ለምን አስፈለገ? ለምንድን ነው የምንጸልየው? እግዚአብሔር ሁሉን እያወቀ ማለት ነው፣ ሁሉን አዋቂ ነው፣ የሚያስፈልገን ያውቃል። እንዲሁም እኛ ከምናውቀው የበለጠ ማለት ነው። እንዲሁም ሀሳቤ ከሀሳባችሁ መንገዴ ከመንገድ የራቀ ነው ይላል አይደለም። ከዛም አንጻር የተነሳ ጸሎታችንን እንደፈለግ ነው የማናገኝበትን ጊዜ አለ። ግን ጸሎት ዋናው ምንድን ነው? ግንኙነት እንደሆነ ነው። ከእግዚአብሔር ጋር ያለን ግንኙነት ከወይኑ ጋራም እንዴት መጣበቅ እንዳለብን፣ በፍቅሩ ውስጥ እንዴት መኖር እንዳለብን አንደኛው ከዚህ ከላይ ያለውን ሀሳብ ይሰጣል። የዛሬው የሰንበት ትምህርት በዚህ ጸሎት መልስ የሌለባቸው በሚመስሉበት ጊዜ የሚለው ላይ የሚያነሳው የሀናን ነው። ሀና እንግዲህ አስቡ ከነአናን ስንት ጊዜ እንዳሳዘነቻት በወለደች በየአመቱ ወደ ቤተ መቅደስ በሄደች ቁጥር እየጸለየች ነው በእግዚአብሔር ፊት። እኔ እግዚአብሔር ልሆን ነውን ብሏታል። ማህፀንን የምከፍት እኔ ነኝን ብሏታል ባዘነች ጊዜ። እና ግን እግዚአብሔር በዛ በቆይታዋ ጊዜ በእሷ ውስጥ ይሰራ ነበረ። የሚያስተምራትን ትዕግስትን ልጅም ሲሰጣት ሳሙኤልን የመሰለ ልጅ እግዚአብሔርን የሚሰማ ለእግዚአብሔር ነቢይ የሆነ ልጅንም ሰጣት እግዚአብሔር ሲሰጣት። እና ሀና በጣም ግልጽ ለሆነ ነገር የጸለየች ታማኝ ሴት ምሳሌ ናት ይላል አንደኛ ሳሙኤል ላይ። የሰንበት ትምህርቱ በመጀመሪያ ላይ እግዚአብሔር ጸሎታን ያልመለሰላትን ቢመስልም ጸናት። እግዚአብሔርም ፍጹም በሆነው ጊዜውና እንደ ፈቃዱ መልስ ሰጠ። አንዳንድ ጊዜ በመጠበቅ ውስጥ በእርሱ ላይ የበለጠ እምነት እንድንጥል ስንማር እግዚአብሔር ጋር ያለንን ጉዞ ይጠነክራል። ለምን ሁል ጊዜ ፊቱን እንድንፈልግ የሰንበት ትምህርቱ የሚለው ምንድን ነው? በእርሱ ታመኑ፣ ልባችሁን በፊቱ አፍስሱ። በቃ በእግዚአብሔር ፊት ቢገባንም ባይገባንም ያንን መልስ ባናገኝም በፊቱ ልብን ማፍሰስ ለእግዚአብሔር መስጠት እና የሀናም ታደርግ የነበረው በእግዚአብሔር ፊት በዝምታ በእሷ ሕይወት ውስጥ እግዚአብሔር ከእግዚአብሔር ጋር ያላትን ግንኙነት እንዴት እንዳስተማራት በዚህ በቆይታ ውስጥ ሲሰጣትም ሲመልስላትም ወንድ ልጅንም እንደሰጣት እሷም ደግሞ እንደለመነችውና እንደጸለየችው በእግዚአብሔር ቤት እንዴት እንዳስቀመጠችው ይናገራል። እና ሰንበት ትምህርቱ ምን ይላል? በመዝሙረ ዳዊት 62:8 እንዲህ ይላል፣ የሕዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁን ምን አድርጉ? በፊቱ አፍስሱ፣ እግዚአብሔር ረዳታችን ነውና። መታመን ለጸሎታችን ፈጣን መልስ ባናገኝ እንኳን እርሱ በእርግጥ የተሻለውን እንደሚያውቅ እናምናለን። በመጨረሻም ፍጹም በሆነው ጊዜውና መንገዱ እንዲመልስ እናምናለን ይላል እና በእሱ ላይ ልንታመን እሱ ረዳታችን እንደሆነ አሁን ማዕዚ እንዳለችው የሰንበት ትምህርቱ ላይ ይዘረዝረዋል። ለምንድን ነው ያልተመለሰ? አንድ ልትሰሙት ትችላላችሁ። የዩቱብ ላይ ዋይዝ ኢቪል አራውንድ ሚ፣ ለምንድን ነው ክፉ በእኔ ዙሪያ የተለጠ ነው? ለምንድን ነው ሁል ጊዜ በእኔ ዙሪያ ያለው? እና ሚስቱ ፓስተር ነው፣ አድቬንቲስት ፓስተር እና ለረጅም ጊዜ በዚህ ስቃይ ውስጥ በጣራሴ ይታየኛል ትላለች። ልጆች አላቸው እና ለረጅም ጊዜ እና በዚህ ስቃይ ውስጥ ነበረች፣ በሴጣን እስራት ውስጥ ነበረች እና ለረጅም ጊዜ እና በመጨረሻ ፈውሷ የመጣው በዚህ የሰንበት ትምህርታችን እንደሚዘረዝረው ባሏን እሱኑ ራሱ ይቅር በይ፣ ብዙ ተሄዷል፣ ብዙ ተደርጓል ለእሷን ፈውስ ለማምጣት በአድቬንቲስት ጤና በተለያየ ይሄንን ከተያዘችበት ነገር ለማውጣት ግን የመጨረሻው ፎሱ የነበረው ግን ይቅር ያላልኩ ባለቤቷን ይቅር ሳትል በዚህ ሁሉ ጊዜ ውስጥ በዚህ ሁሉ ባደረጉት ውጣ ውረድ ሁሉ ባፎ አውጣ እንድትናገር ተገፍታ በግድ ያንን ባወጣች ጊዜ ያ አጋንንት በህይወቷ ውስጥ እንደወጣ የዛ ታሪክ ላይ ይናገራልና እዚህ ላይ የተለያየ ስምንት የሆኑ ነገሮችን ያቀርባል። የራሳችሁ ፈቃድ ሳይሆን የእግዚአብሔርን ፈቃድ ፈልጉ ይላል። የኛን ፈቃድ ሳይሆን የእግዚአብሔርን ፈቃድ በማቴዎስ 6 10 አንደኛ ዮሐንስ 5 14 ብናነበው እንችላለን። ሌላው ደግሞ የልባችሁን መነሻ ሐሳብ መርምሩ። በምሳሌ 16 ላይ የሰው መንገድ ሁሉ በአይኖቹ ፊት ንጹህ ነው እግዚአብሔር ግን መንፈስን ይመረምራል ይላል። ያዕቆብ 4:3 ይሰጣል። የምትንከባከቡት ኃጢአት እንዳለ ራሳችሁ መርምሩ። እንግዲህ በደልምስ አይቼ ቢሆን ይላል ዳዊት አይደለ በ66:8 አንተ ባልሰማኸኝ ኖሮ ጸሎቴ ባልተሰማ ነበር ነው። በእግዚአብሔር በቃሉ ኑሩ አንደኛ ዮሐንስ ከግንዱ ጋር ህይወት ያለው ከግንዱ ጋር ከግንዱ ጋር ካልተጣበቀ ህይወት የለንም። ያ ለጸሎታችን መልስ እንዲዘገይ ያደርጋል። ከህይወት ከግንዱ ጋር ያለ መጣበቅ ስትጸልዩ እምነት ይኖራችሁ ይላል ዕብራውያን 11:6 ይጠቅሳል። ያዕቆብ 1:6 ይጠቅሳል። የልባችሁ ሁኔታ ትሁት ወይም ትቢተኛ ሆኖ እንደሆነ መርምሩ። ያዕቆብ 4:6 ልባችሁን መርምሩ። ሌላው ጽኑ፣ በቃ ሳታቋርጡ ጸልዩ አይደል? ሳታቋርጡ አንደኛ ተሰሎንቄ 5:7 ላይ ጸልዩ። እንደገና እዚህ ላይም እንደዚህ እንደሚለው ሌሎችን ይቅር በሉ። ሌላው ከዚህ ላይ ንስሐ እንደምንተምረው ነው ንስሐ። እንደገና ደግሞ አስተውሳለሁ በአንድ ጉዳይ ላይ እንደ ቤተሰብ እንጸልያለን እኔ ሁሌ ጸሎት እላለሁ። እንዴ ማሚ ኦኬ ጸልይሽ፣ ከዛስ የሚቀጥለውን እርምጃ ወሰጂ፣ እግዚአብሔር መጥቶ እሱ እንዲሰራልሽ ትፈልጊያለሽ አለችኝ ልጄ። እና ስለምንጸልየው ጉዳይ እና የራሳችን ዩ ኖ ያዕቆብ ላይ ይመስለኛል አይደለ ምንድነው የሚለው ያዕቆብ ላይ ስራ የሌለው እምነት የሞተ ነው ይላልና የራሳችን ከጸለይን በኋላ ማድረግ ያለብንን ከኛ በኩል ያለብን ማድረግ ያለብንን ማድረግ እንዳለብን ይናገራልና እንዲዘገይ ከሚያደርጋቸው ነገሮች በዚህ የሰንበት ትምህርቱ የዘረዘራቸው ዋና ዋና የሆኑ ነገሮች እነዚህ ናቸው። እንዲሁም ደግሞ ያለንን ግንኙነት ከሱ ጋራ እና በዋናነት እግዚአብሔር ትልቁን ምስል ያያል እና ለእኛ የሚበጀውን ያውቃል ሮሜ 8:28 እንዳሳውም ለተጠሩት እግዚአብሔርን ለሚወዱት እንዳሳውም ለተጠሩት ነገር ሁሉ ለበጎ ነው የሚለው ኤርምያስ 29:11 እኔ ለእናንተ ያለኝ ሐሳብ መልካም ነው የሚለው እናንተም ትጠሩኛላችሁ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። አንዳንድ ጊዜ መልሱ ለጳውሎስ እንደተሰጠው አይነት ብቻ ይሆናል ጸጋዬ ይበቃሃል የሚለው ሁለተኛ ቆሮንቶስ 12:19 እና ከእናንተ ብዙ መስማት ፈልጋለሁ። እነዚህ ከተዘረዘሩት በተጨማሪ ከራሳችሁም ካለው ልምድና እዚህ መጨረሻ ላይ የሚለው አንድ ሐሳብ አለ። አልተመለሱም ብለን ላሰብናቸው ጸሎቶች እኛ የምንሰጠው ምላሽ የሚወስነው ስለ እግዚአብሔር ያለን ምስል ነው። እግዚአብሔር እንደ ሩቅና ግድ የለሽ አድርገን ካየነው ከእርሱ ጋር ያለን ግንኙነት ይሻክራል። እንደዚህ አይነት ጊዜያት በመጽሐፍ ቅዱስ ውስጥ ለእናንተ ያለውን ፍቅርና እንክብካቤ የሚያሳይ ማስረጃ ፈልጉ እና ስለሱ ያላችሁ የተዛባ ምስል የበለጠ ግልጽ እንዲሆን ጸልዩ ይላልና በዚህ ላይ ያለን ስለ እግዚአብሔር በተለይ በጸሎት ስለመዘግየቱ ምን አይነት ምስል ሊኖረን ይችላል? እግዚአብሔርን እንድንጠራጠረው እግዚአብሔር እንግዲህ እነዚህ ምክንያቶች ጸሎታችን እንዲዘገዩ ለምን ጠይቁ ይሰጣችኋል፣ በሩን አንኳኩ ይከፈትላችኋል ብሏል። ግን እግዚአብሔርን ጸሎታችንን እንዳይመልስልን ምን አይነት ምስል ልናደርግ እንችላለን? ለብዙዎች ችግር የሚሆነው እግዚአብሔርን እንዴት ቢያዩት ነው? በምን አይነት መልክ ምስል ቢያዩት ነው እግዚአብሔር ጸሎትን አይመልስም ወይም አይሰማም ብለው ሊያስቡ የሚችሉት? ጥያቄ ነው።
ሄሎ።
አቤት።
እግዚአብሔር አሁን የደጋገምሽው እኔት ብዙ ብዙ ነገሮች ጠቅሰሻል። እግዚአብሔር የሚፈቅደው እግዚአብሔር የሚፈልገው እግዚአብሔር የሚወደው ነገር በዚያ መሰረት ሁሉንም ይመልሳል። እንግዲህ የማይመለስ ጸሎት ምን አይነት ነው? በጠቅላላው የዚህ ተቃዋሚ የሆነ ነው። እግዚአብሔር የማይፈልገው የማይወደው የማይፈቅደው ነገር ስንጠይቅ እግዚአብሔርም ጊዜውን ይጠብቃል። እንደገና ከእኛ ካልነውም ሌላ እሱ ያሰበው ሌላ ነገር ይኖር ይሆናል እና ያ እስኪፈጸም ድረስ መልስ ላይሰጠን ይችላል። ይሄ ይመስለኛል እኔ።
እሺ፣ እሺ። እግዚአብሔር ይባርኩት። እሺ፣ ሌላችሁ? እሺ፣ ዶክተር አሉ።
ሄሎ።
እሺ፣ ማዚ።
በጣም ኤርሚያስ ላይ ምን ይላል? የሰው ልብ ተንኮለኛ ነው፣ ማንስ ያስተውለዋል?
ማንስ ያውቀዋል?
እኛ ራሳችን እንኳን የራሳችንን ልብ ላናውቀው እንችላለን፣ በልባችን ውስጥ ያለ የተደበቀ። ለዛ ነው ዳዊት መርምረኝ ብሎ ልቡን ለእግዚአብሔር ይሰጥ የነበረው፣ እግዚአብሔር እንዲመረምርለት ውስጡ ያለው በእግዚአብሔር ዘንድ አጸያፊ ሆኖ ጸሎቱ እንዳይሰማ የሚያደርግ ነገር እንዳይኖር ለእግዚአብሔር ራሱን ሁልጊዜ ይሰጥ ነበረ እና በጣም በውስጣችን ይቅር ያላልነው እኛ ወይ ደግሞ ንስሐ ያልገባንበት ነገር ካለ በጣም ጸሎታችን እንዳይሰማ ያደርጋል። በእኔ እግዚአብሔር እጁ አላጠረም ይላል አይደል? ጆሮም አልደነቆረም ይላል። እንደ ድሮው ነው እግዚአብሔር ግን ኃጢአታችሁ በእኔና በእናንተ መካከል እንደ ግድግዳ ሆነ ይላል። መካከል የሆነው ነገር ምንድን ነው? ሌላው ነገር እንዳለ ሆኖ ማለት ነው። እግዚአብሔር የዘገየበት የራሱ ምክንያት ኖሮት እያለ ሌላ ግን በዛ ከዛ በላይ በእኛ ምክንያት የሚከለከሉ ወይም ያልተመለሱ የሚዘገዩ ጸሎቶች አሉ። ስለዚህ ሁልጊዜ ልባችንን ለእግዚአብሔር እናፍስስ። እግዚአብሔር እንዲያየው እግዚአብሔር እንዲመረምረው እግዚአብሔር የማይፈልገውን ነገር ራሱ እንዲያወጣ ከውስጣችን ፈቃደኞች ሆነን እስክንሰጠው ይጠብቃል እኮ እሱ ያንኳኳ ከውጭ ማለት ነው። ፈቃዳችንን ይጠይቃል። ስለዚህ ያንን ማድረግ ብንለማመድ ጥሩ ለውጥ ያመጣል ብዬ አስባለሁ በጸሎት ህይወታችን።
ያ እዚህ ላይ የሰንበት ትምህርቱ ከሚለው አልተመለሱም ብለን ላሰብናቸው ጸሎቶች እኛ የምንሰጠው ምላሽ የሚወስነው ስለ እግዚአብሔር ያለን ምስል ነው ይላል እና አንዲት የቤተ ክርስቲያናችን ሰው ለረጅም ጊዜ ልጇ በካንሰር ተይዞ ስንጸልይ ልጁ አልዳነም እና እግዚአብሔር ላይ ካላት ጥያቄ የተነሳ ወደ እግዚአብሔርም ለመመለስ ከአሁን ድረስ ለሷም ህይወት እየጸለይ ነው እና በእግዚአብሔር ላይ ያለን ምስል የሚለው ነገር እሱን እንድንነካው ነው የፈለኩት እና እንዴት ነው እንደዚህ ላለ ጊዜ ምን አይነት ልንሰጥ እንችላለን? ምን ልንመልስ እንችላለን? እግዚአብሔርም ምስል እግዚአብሔር ጸሎትን እንደማይሰማ እግዚአብሔር እንደማይሰማ።
ሄሎ።
አቤት።
የሆነ ድምፅ አለ መሰለኝ። ተጋባ።
የኔ ልዝጋው?
ምናልባት። እሺ። አሁንም አለ ያልተ ጋ መስመር አለ መሰለኝ እያስተጋባ ነው። ኦኬ። በትንቢት መንፈስ የጌታ ባሪያ የምትናገረው አንድ ጥቅስ አለ። ጥቅሱ በየትኛው መጽሐፍ እንደሆነ ማስታወስ አቅቶኝ ነው እንጂ ለማንኛውም ከልብ የመነጨ ከልብ የሆነ ጸሎት መልስ ይመጣል። ነገር ግን እኛ በምንፈልገው መልኩና በምንፈልገው ጊዜ ላይሆን ይችላል የሚላል። ምን ማለት ነው? አሁን እዚህ ላይ ከልብ የመነጨ ጸሎት ማለት ከልብ የመነጨ ስንል ምን አይነት ነው? በንስሐ የጸዳ በኑዛዜ የጸዳ ልብ የእግዚአብሔርን ፈቃድ ሙሉ በሙሉ እንዲፈጸም ፈቃደኛ ሆኖ ጌታ ኢየሱስ ያስተማረው የጸሎት እዚህ ተጠቅሷል መሰለኝ። ፈቃድ ይሁን የሚለው ትላንትና ነው ዛሬ ተጠቅሷል ያለ እና አዎ ፈቃድ ይሁን የሚለው ፈቃድህ በሰማይ ይሁን እንዲሁም በምድር ይሁን የሚለው እኮ በሰማይ ያሉ ቅዱሳን መላእክት የእግዚአብሔርን ፈቃድ ሙሉ በሙሉ ነው ሚቀው አንድ ጥያቄ የላቸው እግዚአብሔርን በማመስገን ነው ይሁን። ስለዚህ በምድርም በእኛ ህይወት ነው ፈቃዱ እንዲፈጸም እንጂ ዝም ብሎ በምድር ላይ በተፈጥሮ ላይ አይደለም፣ በሰዎች ላይ ነው። ስለዚህ የእግዚአብሔርን ፈቃድ በህይወታችን አንተ እንደፈቀድከው በፈለከው ጊዜ ያንተ ፈቃድ ይሁን ብለን ለሱ ስንጥለው ስንፈቅድለት መልስ ይሰጣል እግዚአብሔር። አዎ እንደተባለው ብዙ ተጠቃቅሷል። የጸሎት መልስ አንዳንዱ ቶሎ መልስ የሚያገኝበት ጊዜ አለ፣ ሌላ ደግሞ ቆየ ቢባልበት ጊዜ አለ፣ ሌላ ደግሞ አያስፈልግህም የሚለው ሶስቱም ግን መልስ ናቸው። እቴ ለምለም ቅድም ተናግራለች አልተመለሰም የምንለውም ተመልሷል ያለችው እና እግዚአብሔር አያስፈልግም ካለ መልስ እየሰጠ ነው። ምክንያቱም እኛ የኛ ሐሳብና የሱ ሐሳብ በጣም የተራራቀ ከመሆኑ የተነሳ እኛ የማያስፈልገን እንድንጠይቅ እንችላለን። ስለዚህ አስፈልጋችሁም ይለናል። ጌታ ኢየሱስ የሰጠው ምሳሌ በሉቃስ 18 ላይ ያለው በምሳሌ አድርጎ ያቺ መበለትና አመፀኛው ዳኛ ብሎ ከተናገረ በኋላ በመጨረሻ ምንድን ነው ያለው? ለምርጦቹ በቁጥር 7 ይመስለኛል፣ ቀንና ሌሊት ወደሱ ለሚጮሁ ምርጦቹ አይመልስላቸውም ነው፣ ፈጥኖ ይመልስላቸዋል ነው የሚለው። ፈጥኖ ምን ማለት ነው? ሌትና ቀን ሳያቋርጡ ለሚጸልዩ። ሳያቋርጡ ለምን ይጸልያሉ? ተስፋ ሳይቆርጡ ነው የሚለው የአማርኛው ማለት ሳይታክቱ ይላል የአማርኛ። የሌላ ቋንቋ ደግሞ ሳይደክሙ ሳይሰለቹ የሚላል። ተመሳሳይ ነው፣ ተቀራራቢ ሀሳብ ነው እና ሁልጊዜ ቀጣይ የሆነ ተስፋ ያለ ምንድን ነው? እግዚአብሔር የተናገረውን የሚፈጽም መሆኑ መጠራጠር የለብንም። ማንጠራጠር ከሆነ እግዚአብሔር ያደርጋል። እየተጠራጠርን አይ እኛን እኔ እንደምፈልገው በፈለኩበት ሰዓት በፈለኩበት መንገድ የምንል ከሆነ እሱ አይመጣም። እሱ በፍጹም አንድከም። አይሆንም አይሆንም። ተለምናላችሁ በምኞታችሁ ልትፈጁት ስለዚህ አታገኙም ይላል ያዕቆብ። ስለዚህ የእግዚአብሔርን ፈቃድ ሙሉ በሙሉ መስዋዕት የሚያስከፍል ከሆነ እንኳን ይሁን ብሎ ለመስዋዕት መዘጋጀት። አይ ህይወታችን መስዋዕት ይሁን፣ የቤተሰባችን ይሁን፣ የንብረታችን ይሁን፣ ማንኛውም ነገር ከእግዚአብሔር ፈቃድ ያነሰ ስለሆነ የእግዚአብሔር ፈቃድ ከሁሉም በላይ ለኛ የሚጠቅም እሱ ስለሆነ ፈቃዱን በማንኛውም መልኩ ይምጣ እንዳንተ ፈቃድ ይሁን። ጌታ ኢየሱስ ምሳሌያችን ስለሆነ በሱ ፈቃድ ነው መጠበቅ ያለብን፣ በሱ ጊዜና በሱ ፈቃድ። ና የሉቃስ 18 ላይ ያለው እንደውም ስንመለከት በመጨረሻው ጊዜ ያለው ሁኔታን የሚገልጽ ነው ይለዋል ትንቢት መንፈስ። ጥቅሱም እዚያ በ8ኛው ቁጥርም ላይ ስንመለከታለ በመጨረሻው ጊዜ ግን የሰው ልጅ ሲመጣ በምድር ላይ እምነትን ያገኝ ይሆንን ይላል። የድሮ አማርኛ እንጃ ይላል፣ የትግርኛውም እንጃ ነው የሚለው። የአዲሱ አማርኛ አይለው። ምን ማለት ነው? በመጨረሻው ጊዜ ጠላት ከባድ የሆነ ውጊያ እንደሚያካሂድ። አንዳንዱ ሌላ ምሳሌ የምናየው ዳንኤልን ስንመለከት ዳንኤል ለምንድነው ያን የመሰለ ጻድቅ ሰው ቅዱስ ሰው ሶስት ሳምንት ሙሉ መጠበቅ ያስፈልገው? መልሱ ግን የተሰጠው በመጀመሪያ ቀን እንደሆነ መልአኩ ገብርኤል መጥቶ ነግሮታል። ለምን? ስለዚህ ዳንኤል አልተጠራጠረም፣ ግን ቀጠለ። ምንድነው ምክንያቱ? እዚያ የነበረው ጠላት እጅግ አድርጎ እየተዋጋ ነበር። ለምንድነው? አንዱ የሚያዘገይባቸው የጸሎት አይነቶች በጠላት በሉሲፈር በሰይጣን መንግስት ላይ በመንግስቱ ላይ ከባድ የሆነ አደጋ በሚመጣበት ጊዜ ያለ የሌለ ሰራዊቱ አሰልፎ ነው የሚዋጋው። እግዚአብሔር ነው የሚዋጋው? አዎ፣ ሰዎችን ነው ልባቸው የሚያጸናው። ኃላፊነት የሚመለከታቸው መልቀቅ ያለባቸው ማሳለፍ ያለባቸውን ሰዎች እንዳያሳልፉ እንዳይከፍቱ እነሱ ልባቸውን ያጸናና እግዚአብሔር ደግሞ የሰውን ፍቃድ ነው የሚጠብቀው። ያ እስኪለቀቅ ድረስ እግዚአብሔር ስራውን በጊዜው ያደርጋልና ይሄ በጣም ሰፊና እጅግ ብዙ ልንመረምረው ልናጠናው የሚገባ ለራሳችን፣ ምክንያቱም የህይወታችን ዋናው አካል ስለሆነ ጸሎት በጣም በጣም አስፈላጊ የሆነ አርዕስት ነውና እግዚአብሔርን በሱ ጊዜ በሱ ፈቃድ እንደ ቃሉ መጠበቅ በመጠበቅ ከተማመን ነው መልስ ይመጣል። ምንም አንጠራጠር። ይታባርካችሁ።
ተባረክልኝ። እሺ ፓስተር ተወልደ፣ እሺ ሌላ ሀሳብ ያለው አለ?
ሄሎ።
አቤት። ማለት
ይሰማል?
አዎ ይሰማል።
ይናገሩ።
ጸሎታችን የማይሰማበት ምክንያት የለም። እኛ ራሳችን እያንዳንዳችን ምስክሮች ነን እንጂ በግላችንም ጸልየናል፣ እግዚአብሔር ጸሎታችን ሰምተዋል። እንደገና ደግሞ እስኪ የዮናስን ጸሎት ተመልከቱ። ምን ያህል ጊዜ እንደጸለይ መናቅን፣ ግን ጸሎቱ ተሰምቷል። አሳ ነባሪ ሆድ ውስጥ ሆኖ ነው ጸሎት ጸለ። ጸሎት ማለት ልባችንን ከአምላክ ጋር ቀጥታ መገናኘት ምን ነው? አሁን የሀና ጸሎት ከሁሉም የሀና ጸሎት በጣም ምገርም። ምክንያቱም ለሊቀ ካህኑም አልነገረችውም። ዛሬ ጊዜ አንድ ችግር ሲከሰት ጸሎት አድርጉልን ብለን እንግዲህ ለቄሱ ለሌሎችም ሰዎች እናገራለን። እሷ ግን ለአምላኳ ብቻ እሷና አምላክ ብቻ ነው የሚያውቀው እንጂ ማንም አያውቅም። ያኔ እሷ እዛ ተንበርካ ሲጸልይ በነበረ ጊዜ የከንፈሯ መንቀሳቀስ ብቻ በማለት ሊቀ ካህኑ ራሱ እንዴት ሰክሬሻል የምስካር አጣቁም ወይ ማለት እና የሳጠሉት ግን ከአምላክ ጋር ብቻ ቀጥሎ ይተናኝ በማቴዎስ ምዕራፍ 18 ቁጥር 19 ላይ ሁለት ሆናችሁ በማንኛውም ብትጸልዩ አንድ ሆናችሁ ላይ ሁለት ሆናችሁ አንድ ሆናችሁ ብትጸልዩ ማንኛውም ጸሎት በሰማይ ይደረግላችኋል ብሏል ጌታ ኢየሱስ። ጸሎት በምንጸልይበት ጊዜ ካሁን ከኛ ችግር ነው እንጂ የጳውሎስ ጸሎትም ተመልሷል። ምክንያቱም ጸጋዬ ይበቃሃል የማይመለስ ጸሎት ሳይሆን ጸሎት ተመልሷል። ጸጋዬ በቃል ሲል ጳውሎስ እንዲህ በጸጋው ተማምኖ ኃይለ በድካም ይገለጻል ስላለው ጸሎት ተመልሶለታል። እና የእኛ ጸሎትም እንደዛ ሊሆን ይችላል። አንዳንድ ጊዜ ግን እኛ ያ ነገር ካልሆነ እኔ ያልኩት ካልሆነ ነው የምንል ባይለም ማቆያ ሳለ ኢዮብ ጳውሎስም ደግሞ እንደገና ቢኖ መነሳትም አለ መቆያትም አለ እርሱንም አይሆንም አለ። በዚህ ሁሉ አምላክን መተማመን በሱ ማመን ያስፈልጋል። እና እያንዳንዳችሁ ሲያስቡት ጸሎታችሁ ያልተሰማበት ጊዜ አለ? ለሰውም ሳትናገሩ ለሱ ብቻ ተናግራችሁ ቆይቶም ይሁን ፈጥኖም ይሁን ጸሎታችን ተመልሶልናል። ስለዚህ ልምድ አለን ማለት ከሰዎች ብቻ ሳይሆን የኤልያስ ጸሎትን ተሰምቷል። እኔ ኤልያስ ጸሎት በጣም የሚገርም ነገር ወደ ስንት ደቂቃ ነው ትናንትና ሰዎች ሲናገሩ ነበር ግፋቢል 3 ደቂቃ ወይም እንደዛ መርዘችው በቅጽበት እግዚአብሔር ጸሎትን መልሶለታል። የነዛ ቀኑን በሙሉ ሲጸሉ ጸሎትን የማይሰማ ጆሮ የሌለው አምላክ ወደ እሱ ስለሚጸልዩ ጸሎታቸው አልተሰማም። እና ስለዚህ ጸሎቱ ከኛ ነው እንጂ ከእግዚአብሔር ምንም አንድ ነገር ተስፋ ባለመቁረጥ እኛ አንድ ሰው ሆነን ራሱ ሀሳባችን አንድ ማድረግ አንድ ሰው ሆነን ስንጸልይ ሀሳባችን ወዲህ ከማከፋፈል አንድ እሱ ብቻ ተስፋ አድርገን ስንጸልይ እግዚአብሔር ጸሎታችን ይሰማል። አሁንም ተስፋችን ነውና እናምናለን። እግዚአብሔር ይባርካችሁ።
እሺ ጋሽ ገብሬ ዛሬ ባርክ። እሺ ማዚ
ሰዓት አልቋል፣ ግን ለሰው አሁን ሴትዮዋ እንዳልሽው ነው ለእህታችን መናገር በጣም ከባድ ነው። ምክንያቱም ከማናውቀው ፖይንት ነው የምንናገረው። ስለዚህ እግዚአብሔር ጥበብ እንዲሰጠን በእንደዚህ አይነት ሁኔታ የምንናገረው ነገር ያን ሰው ወይ ሊገለው ወይ ሊያነሳው ይችላል። ስለዚህ በጣም ጥበብ መጠየቅ አለብን ከእግዚአብሔር። ንግግራችን በጸጋ የተቀመመ እንዲሆን በጣም መጸለይ አለብን። ሰዎችን ምክር ወይም አስተያየት ከመስጠታችን በፊት ያሉበት ሁኔታ ላይ በጣም ጥበብ ያስፈልገናል። ተባረኩልኝ።
እሺ እግዚአብሔር ይባርካችሁ ሁላችሁንም። እውነት ነው። በተለይ በዚህ ነው ከግንዱ ጋር መጣበቅ የሚያስፈልገን። የእግዚአብሔርን ባህሪ የእግዚአብሔርን ማንነት ጸሎት የፔንዲንግ ማሽን አይደለም። አንዳንድ ጊዜ ገንዘብ ስታጡ ኤቲኤም ማሽን ሄዳችሁ አውጡ ይላሉ ልጆች። ኤቲኤም ማሽኑ ብቻ ገንዘቡን እንደሚሰጣችሁ አድርገው ግን ጸሎት ግንኙነት እንደሆነ ከእግዚአብሔር ጋር ከእሱ ጋር የምንነጋገርበት እግዚአብሔር ሁሉን ነገር ሊሰጠን ይችላል። ደግሞ የሚለው ምንድን ነው? ታመኑት ነው። በቃ ቢዘገይም እግዚአብሔርን እንዴት ልንታመነው፣ የልባችንን በሱ ፊት እንዴት ልናፈስ እንደሚገባ ነው የዛሬው ትምህርት የሚያስተምረን። ሀናም በዛ በመዘየቷ በህይወቷም እግዚአብሔር ያስተማራል። ደግሞ በመዘግየቷም እግዚአብሔር የጠየቀችውንም ደግሞ እንዴት እንደሰጣትም እንደዛ እናያለን። እና እግዚአብሔርን እንድንታመነው አሁንም ሁሉ የልባችንንም በሱ ፊት እንድናፈስ እግዚአብሔር ይርዳን። ተባረኩ። ሰዓት ስላለቀ ብዙ ማለት እንችላለን፣ በዚህ ላይ እናቆማለን። ጋሽ ገብሬ እንዘጋለን። እንችላለን ማዚ በጸሎት ዚክልን።
እሺ ቅዱስና ማርያም ካባታችን እጅግ አርገና መሰግነሃለን። ካንተ ጋር ደግሞ የምንገናኝበት የጸሎት መስመር የታባት ወይ ስላዘጋጀልን ጸሎትን ስላስተማርከን አባት ወይ እጅግ አርገና መሰግነሃለን። ግራ የምንጋባባቸው ጸሎቶቻችን ለምን እንዳልተመለሱ የማናውቅበት ብዙ ሁኔታዎች አሉ። ጌታ አባት ሆይ ለእያንዳንዳችን ለልባችን እንድትናገረን ልባችንን እንድትመረምርልን ጸሎታችንን የሚከለክል አንዳች ነገር በእኛና በአንተ መካከል እንዳይኖር ጌታ አባት ሆይ ልባችን እንድታነጻለን ማድረግ የሚገባንን ነገር ሁሉ ጌታ መንፈስ እንድታመላክተን እንጸልያለን። በነገር ሁሉ ግን አንተ በዙፋንህ እንዳለ በነገር ሁሉ አንተ በቁጥጥር ስር እንዳለ ሁሉን እንደምትቆጣጠር እንድናስተውል እንድናምን እንድንረዳ እያንዳንዳችን አግዘን ቀሪ ጊዜያችን ሁሉ ባርክልን በጌታ በኢየሱስ ክርስቶስ ስም
አሜን አሜን። ተባረኩ። ማዚ ተባረኪልኝ። ስድስት ጊዜ ውዳች ይሰጣለሁ።
ጨረሽ የሚል እሺ እሺ። እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። በሀሳብ የቀረባችሁ ሁሉ እግዚአብሔር ይባርካችሁ። ጸሎት ምን ያህል ከእግዚአብሔር ጋር የሚያገናኝ ቁልፍ ስለሆነ የሰማይን በር የሚከፍተው እና በጸሎት ሁላችንም እንድንጸና እግዚአብሔር ይርዳን። አሁን እህታችን ማርሸት በመዝሙር ትቀርባለች። እግዚአብሔር ይባርክሽ። እንኳን ደህና መጣሽ። ማርሸት
አሜን አሜን። ሁላችንም ይባርክ ስለነበረን የሰንበት ትምህርት ውይይት እግዚአብሔር አምላክ የተመሰገነ ይሁን። እህቴም ጌታ እባክህ ጸጋውን ያብዛልሽ፣ እንዲሁም ተጨማሪ ሀሳብ በመስጠት የተባበራችሁት ሁሉ እኛም እንደሰማነው በሱ እንድንታመን አድርጎ ያለ የሚለንን ማድረግ እንድንችል እንደሱ ፈቃድ መመላለስ እንድንችል እግዚአብሔር አምላክ ይርዳል። መዝሙር 65 ፈቃድህን አድርግ በሚለው በድሮ የወዳሴ መዝሙር ዘምራለሁ።
ፈቃድህን አድርግ ኦ ጌታ ሆይ፣ አንተ ሰሪ ነህ እኔ ሸክላ፣ አብጀን ስራኝ እንደምትወድ ስጥ በክሳች በፈቃዴ። ፈቃድህን አድርግ ኦ ጌታ ሆይ፣ መርምረኝ እየኝ ጌታ ዛሬ፣ እንደ በረዶ አንጻኛ ሆይ በፊት ስቀር ትሁት ልሁን። ፈቃድህን አድርግ ኦ ጌታ ሆይ፣ መርምረኝ እና እርዳኝ ጌታ። ኃይልና ችሎት ያንተ ናቸው፣ ደፈፈውሰኝ መድኃኒቴ። ፈቃድህን አድርግ ኦ ጌታ ሆይ፣ መርምረኝ ግዛ ሰውነቴን፣ በመንፈስ ሙላኝ ሁሉ እስኪያይ አንተን መኖርህን በሕይወቴ። ፈቃድህን አድርግ ኦ ጌታ ሆይ፣ መርምረኝ ግዛ ሰውነቴን፣ በመንፈስ ሙላኝ ሁሉ እስኪያይ አንተ መኖርህን በሕይወቴ።
አሜን። ጋውን ያብዛልሽ ናርሽትዬ። የእግዚአብሔርን ፈቃድ መፈጸም እንድንችል ሁላችን እግዚአብሔር ይርዳል። አሁን የዚህ ምሽትን ቃል የሚወስድልን ወንድማችን ወንድሰን ነው። እንኳን ደህና መጣ። እግዚአብሔር ይባርክ።
አሜን። እግዚአብሔር ይመስገን። የተወደዳችሁ ወንድሞቼ እና እህቶቼ እንደምን ሰነበታችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። ፈቃዱ ሆኖ በዚህ ሰዓት የጀመርነውን ጥናታችንን እንድንቀጥል ፈቃዱ ስለሆነ እንግዲህ አሁን ደግሞ ከዘካርያስ ምዕራፍ 3 ላይ ተነስተን እዛ ላይ ያለውን የኢያሱን ሰይጣን ሲከሰው የእግዚአብሔር መልአክ ባጠገቡ ቆሞ ያለበትን ሁኔታ አብረን እያጠናን ነው። እንግዲህ ዛሬ ይሄ አራተኛ ጊዜያችን ነው። እሱን እናያለን። የዛሬው ርዕሳችን ንጹህ ጥምጥም የታደሰና እንደገና የተቋቋመ ህይወት በሚል አብረን እናጠናለን። በዋናነት ዛሬ የምናተኩረው ዘካርያስ ምዕራፍ 3 ቁጥር 5 ላይ ይሆናል። አነብዋለሁ ጥቅሱን። እኔ ንጹህ ጥምጥም በራሱ ላይ አድርጉለት አልሁ፣ እግዚአብሔርም የእግዚአብሔር መልአክ በአጠገቡ ቆሞ እያለ ንጹህ ጥምጥም በራሱ ላይ አደረጉለት፣ ልብስም አለበሱት። እንጸልይ። አባታችን በዚህ ሰዓት አንተ እስካሁን ድረስ ስታስተምረን ስለነበርክ በዝማሬ ስለባረክን ጌታ ሆይ እናመሰግናለን። አሁንም ደግሞ በዚህ ቃል ውስጥ ያስቀመጥከው እኛን የምታጽናናበት ከአንተ ጋር እንድንገናኝና እንድንቆራኝ እንድንታደስ የሚያደርገንን ነገር ልትነግረን ስለምትወድ እናመሰግናለን። አእምሯችንን የሁላችንም ክፈትልን፣ የሁላችንም ልብ ክፈትልን። ጌታ ሆይ አንተ ለልባችን ተናገረን፣ የምንታደስበት የምንለወጥበት ጠላት ዲያብሎስን የሚያሳፍር ህይወት የምንኖርበትን ጸጋ የሚሰጠንን ትምህርት የምናገኝበት እንዲሆን እንለምናለን። ቀሪም ጊዜያችንና ሰዓታችንን ተረከባትን በኢየሱስ አሜን። እንግዲህ ቀደም ብለን ስናይ ኢያሱ ያደሰ ልብስ ለብሶ በእግዚአብሔር መልአክ አጠገብ ቆሞ ነበር። ይከሰው ዘንድ ደግሞ ሰይጣን በፊቱ ቆሞ ነበር። ከዛ በኋላ የእግዚአብሔር መልአክ የቆሸሸውን ልብስ ከርሱ እንዲያስወግዱ አዞ ንጹህ ልብስ እንዲያለብሱት እንዳደረገ አይተናል። ከነዚህ ጭብጦች ውስጥ ደግሞ የተለያየ ነገር ሰምተናል። እግዚአብሔር ኃጢአተኝነታችንን አይክድም፣ ነገር ግን በኃጢአታችን አይፈርድብንም። ኃጢአታችንን በማንጻት ኃጢአታችንን በማስወገድ እድፋም የሆነው ማንነታችንን አውጥቶ እንደገና በማንጻት ይቅርታን የሚሰጠን በይቅርታና በምህረቱ እንድንመላለስ የሚያደርገን የሚያነጻን መሆኑን አይተናል። መንጻት የሚባለው ነገር እኛ ሰርተን የምናመጣው ሳይሆን ቆሻሻውን አስወግዱ ብሎ ኃጢአትን ይቅር የሚል ንጹህ ልብስ አልብሱት ብሎ በጸጋው አንጽቶ አዲስ ልብስን የሚያለብስ ጸጋውን የሚሰጥ እንደሆነ በደንብ አድርገን ተነጋግረናል። ዛሬ ከዛ ትንሽ አለፍ ብለን ተጨማሪ ነገሮችን እናያለን። እንግዲህ በተለይ ዛሬ እዚህ ላይ የምንመለከተው ነገር ምንድን ነው ካልን ይቅርታ ወይም ደግሞ እግዚአብሔር ይቅርታን ሲሰጥ ይቅር ሲል ያ ይቅርታው መጨረሻ አይደለም፣ የመጨረሻው ተግባር አይደለም። ያንን በተመለከተ ነው የበለጠ የምናየው። ብዙዎቻችን እግዚአብሔር ይቅር የሚል መሆኑን እናምናለን። እግዚአብሔር ግን ይቅር ማለት ብቻ ሳይሆን መልሶ መሆን ይገባን ወደ ነበረው ቦታ የሚመልስ አምላክ መሆኑንም ዛሬ በዚህ ትምህርት እንድናይ እፈልጋለሁ። ብዙ ሰዎች እግዚአብሔር ይቅር ሊላቸው እንደሚችሉ ይቀበላሉ። ነገር ግን እግዚአብሔር ለሥራው የሚገለገልባቸውና የሚጠቀምባቸው መሆኑን ወይም ደግሞ ሊጠቀምባቸው የሚችል መሆኑን ለማመን ይቸገራሉ። ብዙ ጥፋት አጥፍቻለሁ፣ ለብዙዎች መሰናክል ምክንያት ሆኛለሁ፣ ስለዚህ ይህን ሁሉ ካደረግኩ በኋላ እንደገና እምነት ሊጣልብኝ ይችላል ወይ? ይሄ የብዙ ወንድሞችና እህቶች ጥያቄ ነው። እግዚአብሔር ይቅር ባይ ነው፣ ይቅር ብሎኛል። ነገር ግን እሱን ላገለግል፣ ህዝቡን ላገለግል እንደ ቀድሞ ልመላለስ አልችልም የሚል ስሜት ይሰማቸዋል። እግዚአብሔር ግን ከዚህ የበለጠና የተሻለ ነገር ያደርጋል። እንግዲህ ቀደም ብዬ ልናገር እንደሞከርኩት ዘካርያስ ምዕራፍ 3 አንድ ላይ ሰይጣን ሲከስ እናየዋለን። ኢያሱን ሲከስ ቁጥር 2 ላይ እግዚአብሔር ይገስጽህ ተብሎ እግዚአብሔር ሰይጣንን ሲገስጽ እንመለከታለን። ቁጥር 3 ላይ ማለት ቁጥር 4 ላይ ሄደን ስናነብ የቆሸሹት ልብሶቹ ከኢያሱ ተወግደውለት እንመለከታለን። መወገድ ብቻ አይደለም፣ በንጹህ ልብስ ተተክተውም ጭምር ነው የምንመለከተውና የምናየው። አሁን እግዚአብሔር ንጹህ ልብስ ከማልበስ በተጨማሪ አንድ ተጨማሪ ነገር ሲያደርግለት እንመለከታለን። ዘካርያስ ምዕራፍ 3 ቁጥር 5 እናንብብ። እኔም ንጹህ ጥምጥም በራሱ ላይ አድርጉለት አለው። የእግዚአብሔርን መልአክ ባጠገቡ ቆሞ እያለ ንጹህ ጥምጥም በራሱ ላይ አደረጉለት ልብስም አለበሱት ይላል። ይሄ የተሐድሶ ጊዜን ነው የሚያመለክተው። የመጀመሪያው ነጥባችን ተሐድሶ ነው። እዚህ ጋር ሶስት ዋና ዋና ነጥቦችን ልብ ብለን እንድንመለከት እፈልጋለሁ። የቆሸሸው ልብስ ተወግዶ አዲስ ልብስ መልበሱ ብቻ ሳይሆን በራሱ ላይ ንጹህ ጥምጥም ሲደረግለት እናያለን። እነዚህ ንጹህ ልብስ ወይም ንጹህ ጥምጥም የተደረገለት አዲስ ልብስ ወይም ደግሞ ንጹህ የሆነ ልብስ ከለበሰ በኋላ ነው። ይሄ እንግዲህ ልብሰ ተክህኖ የምንለው ወይም የካህናትን ልብስ ነበር ያለበሰው። በዛ ላይ ሌላ ንጹህ የሆነ ጥምጥም ነበረ የሰጠው። በሶስተኛ ደረጃ የእግዚአብሔር መልአክ ደግሞ በአጠገቡ ቆሟል። እነዚህ ሶስት ነጥቦች በዚህ አሁን ባነበብነው ክፍል ውስጥ እንመለከታለን እናያለን። ይሄ በአጠቃላይ ስንመለከተው ምንድን ነው የሚለን ስንል ኢያሱን አንተ ይቅር የተባልክ ሰው ብቻ አይደለህም፣ ነገር ግን የክህነት አገልግሎትህን በሙላት ወደምትቀጥልበት ሁኔታና ማንነት ተመልሰሃል። ከእንግዲህ ወዲህ አታፍርም፣ አገልግሎትህን በሙላት መቀጠል ትችላለህ የሚል እንደምታ ያለው ሀሳብ ነው። ይሄ እንግዲህ አጠቃላይ ሁኔታውን ስንመለከት የሚሰጠን ምስል ይህንን ነው የሚመስለው። ተሐድሶ በኢያሱ ህይወት ውስጥ ጠለቅ ብለን እስኪ እያንዳንዱን ነገር እየተመለከት ነው እንምጣ። ጥምጥሙ ምን ማለት ነው? ይሄንን በተመለከተ ዘጸአት ምዕራፍ 28 ላይ ሄደን ከ36 ከ38 ስናነብ በብሉይ ኪዳን ካህናት ምን አይነት ልብስ ይለብሱ እንደነበረ በምን አይነት ሁኔታ ይለብሱት እንደነበረ የሚናገር ሐሳብ እናገኛለን። ይሄ ደግሞ ዘካርያስ ምዕራፍ 3 ቁጥር 5ን ለመረዳት በጣም ወደሚያስችልን ሁኔታ ይወስደናል። አነበዋለሁ። ዘጸአት ምዕራፍ 28 ከ36 ከ38 ያለውን አነባለሁ። ከጥሩ ወርቅም ቅጠል የሚመስል ምልክት ስራ፣ በእርሱም እንደ ማህተም ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትቀርጽበታለህ። በሰማያዊም ፈትል በመጠምጠሚያው ፊት ላይ ታንጠለጥለዋለህ። በአሮንም ግንባር ላይ ይሆናል። አሮንም የእስራኤል ልጆች በሚያቀርቡትና በሚቀድሱት በቅዱስ ውጠታቸው ሁሉ ላይ ያለውን ኃጢአት ይሸከም፣ በእግዚአብሔርም ፊት ሞገስ እንዲሆንላቸው ቅጠል የሚመስለው ምልክቱ ሁል ጊዜ በግንባሩ ላይ ይሁን ይላል። ይሄ ጥምጥም ብለን እዚህ ጋር የምንጠራው ለካህናቱ ልክ ባለፈው ጊዜ ኤፌሶን ምዕራፍ 6 ላይ ስናጠና ራስ ቁር፣ የበዳን ራስ ቁር ብለን ስናጠና እንደነበረው ልክ እንደ ራስ ቁር ልንቆጥረው የምንችል ነው። ጥምጥሙ በእግዚአብሔር ፊት በካህኑ የሚለበስ የካህናት ልብስ አንዱ ክፍል ሆኖ እናገኘዋለን። ስለዚህ ለካህናት የተሰጠ ካህናት በእግዚአብሔር ፊት የሚለብሱት የልብሰ ተክህኖ አንዱ ክፍል ነው። ስለዚህ አንድ ሰው ወደ ክህነቱ ሲመለስ ከሚሰጠው ነገር መካከል አንዱ እንደሆነ እናያለን። ይሄ ጥምጥሙን በተመለከተ የሚናገር ነው። ሁለተኛ፣ እዛ ጥምጥም ላይ ዝም ብሎ ነጭ ጥምጥም መደረጉ ብቻ አይደለም፣ ንጹህ ጥምጥም መደረጉ ብቻ አይደለም፣ ጥምጥሙ ላይ ሌላም ተጨማሪ ነገር አለው። አሁን እንዳነበብነው ቅድስና ለእግዚአብሔር የሚል በወርቅ የተሰራ በቅጠል ቅርጽ ሆኖ የተሰራ እንዳለበት አሁን ከዘጸአት ላይ ካነበብነው መመልከት እንችላለን። እዚህ ላይ ቅድስና የሚለውን ቃል ስንወስድ አንድ ሰው በራሱ ኃይል የሚያገኘው ወይም የሚሰራውን ነገር አይደለም የሚናገረው። ምንም አይነት ኃጢአት የሌለበት ከዚህ በፊት ፈጽሞ በድሎ የማያውቅ ማለትም አይደለም። ትርጉሙን ስናይ የተለየ ለእግዚአብሔር የተሰጠ የእግዚአብሔር የሆነ ወይም በእግዚአብሔር ፊት ስም የሚኖር ማለት ነው። ስለዚህ መለየትን፣ ለእግዚአብሔር መሰጠትን፣ የእግዚአብሔር መሆንን የሚገልጽ ወይም የሚያሳይ መሆኑን መመልከት እንችላለን። ይሄ ደግሞ የሚደረገው የት ነው ብለን ስንል ይሄ በግንባሩ ላይ ባለው ጥምጥም ላይ የሚደረግ ነው። በፊት ለፊት ባለው ላይ የሚደረግ ነው። ይሄ ደግሞ አእምሮን ይወክላል። ሐሳብን፣ ማንነትን ለመግለጽ የሚውል ሆኖ እናገኘዋለን። ስለዚህ በአጠቃላይ እስካሁን በተመለከትናቸው ውስጥ ስናይ ይሄ ንጹህ ጥምጥም ምን ያሳያል፣ ምን ያመለክታል ብለን ስናስብ አንደኛ የጸዳ አእምሮ። ቆሻሻ ነበረ፣ ከቆሻሻ ወደ ጸዳ ማንነት ይመጣናል፣ የጸዳ አእምሮ። ሁለተኛ የተመለሰ ማንነት። የተመለሰ ማንነት ስንል ኢያሱ ሊቀ ካህን እንደነበረ አስቀድሞ ሲናገር እናያለን። ከእድፋም ልብሶ የተነሳ ከነበረበት ነገር የተነሳ ያንን የተሰጠውን ስራ ማከናወን የማይችል ማንነት የነበረው ነበር። ነገር ግን እድፋሙ ልብስ ከሱ ተወገደ። ንጹህ የሆነ ልብስ ተሰጠው። ንጹህ ጥምጥም በራው ላይ ተደረገለት። አሁን የታደሰ ማንነት አለው። የቀደመውን ስራ መስራት ወደሚችልበት ማንነቱ ተመልሷል። የተመለሰ ማንነት ስለዚህ ይሄ ነው። እግዚአብሔር ወዳቀደው አይነት ማንነት የመምጣትን ነገር እንደገና የተቋቋመ ህይወትን ያሳየናል። እዚህ ላይ ልብ ልንለው የሚገባን አንድ ዋና ነጥብ አለ። ከመቀደስ በፊት መንጻት አስፈላጊ ነው። ዘካርያስ ምዕራፍ 3 ላይ ያለውን ቅደም ተከተል ፈጽሞ ልንዘነጋና ልንረሳ አይገባንም። ዘካርያስ ምዕራፍ 3 ከቁጥር 3 እስከ 5 ድረስ ያለውን ስናነብ የምናያቸው ቅደም ተከተሎች አሉ። እነዚህ ቅደም ተከተሎች ፈጽሞ ከኛ አምሮ ሊወገዱ አይገባቸውም። ምክንያቱም ይሄ በጣም ወሳኝ የሆነ ነገር ስለነበረ ነው። ቀደም ብለን እንዳየነው መጀመሪያ የምንመለከተው ቁጥር 3 ላይ ያደፈ ልብስ የለበሰ ማንነት ያለው ኢያሱ ነው። እርፋም ነው ልብስ ነው የለበሰው። የቆሸሸ ልብስ ነው የለበሰው። ቁጥር 4 ላይ ስንሄድ ያ የቆሸሸው ልብስ ሲወገድለት እናያለን። ስለዚህ መንጻት ወደምለው ነገር እንመጣለን። አሮጌው ማንነት፣ የድሮው ማንነት፣ የቆሸሸው ማንነት ተወገደ ከሱ። ይቀጥልና በሶስተኛ ደረጃ ሲመጣ የምንመለከተው ነገር ምንድነው? ንጹህ ልብስን ሲሰጠው እንመለከታለን። ስለዚህ አዎ በኃጢአት ስንጨባለቅ በኃጢአት ምናምን ስንተራመስ የነበረን ኃጢአተኞች ነን። የእግዚአብሔር አምላካችን የመጀመሪያው ስራ ኃጢአታችንን ያስወግዳል። ኃጢአታችንን ማስወገድ ብቻ ሳይሆን ቀጥሎ የሚያደርገው ነገር ምንድነው? ንጹህ ልብስን ያለብሰናል። ንጹህ ልብስ ካለበሰ በኋላ አይ በቃ ተጠናቋል አልቋል አክትሟል ብሎ ትቶት አልሄደም። ቁጥር 5 ላይ ዛሬ ያጠናን ያለ ነው በራሱ ላይ ንጹህ ጥምጥም ሲያደርግለት፣ ወደ ክህነት ስራው ሲመልሰው፣ ወደ ተሟላ ወደ ታቀደለት ቦታ ሲያመጣው እናያለን። እኛንም እግዚአብሔር አምላካችን በተመሳሳይ ሁኔታ ነው የሚሰራው። ኃጢአታችንን ያስወግዳል። አዎ የቆሸሸው ልብሳችንን ያስወግዳል። ንጹህ ልብስን ይሰጠናል። እንደዛ ማረግ ብቻ ሳይሆን እሱን በሙላት ማገልገል ወደምንችልበት ማንነት ጭምር ይመልሰናል። እዚህ ላይ ልብ ብለን ልናይ የሚገባን ነገር አለ። ይሄ ንጹህ ጥምጥም ብለን የጠራ ነው ቅድስና ለእግዚአብሔር የሚል ጽሑፍ ያለው በወርቅ የተሰራ ቅጠል የሚደረግበት ነው። ቅድስናን ጭምር የሚያመለክትና የሚያሳይ ነው። እግዚአብሔር የቅድስናን ጥምጥም በቆሸሸ ራስ ላይ አያስቀምጥም። የመጀመሪያው ነገር ያንን እድፋሙን ማስወገድ ነው የመጀመሪያ የሰራው ስራ። ከዛ በኋላ ንጹህ ልብስን የማልበስ ስራ ነው የሰራው። ከዛ በኋላ ነው እንግዲህ ይሄ ንጹህ የሆነው የቅድስና ጥምጥም ሲደረግለት የምናየው። እግዚአብሔር መጀመሪያ ያጸዳል፣ ከዛ በኋላ ቅድስናው ይመጣል። ይሄ ደግሞ የወንጌል መሪ ነው። እግዚአብሔር እኛ እንድናገለግልም ሲጠራ ሌላው ጊዜ እንድንለጻ ምናምን አይደለም። እያገለገልን የሆነ ነገር እያደረገን እየተሻሻልን እንመጣለን ብለን እንድናስብ አይደለም እንትን የሚለን የጠራ። እግዚአብሔር በጸጋው እነዚህን ነገር አድርጎ እኛን ወደዛ ወደሚፈለገው ደረጃ ያመጣናል። መጽሐፉ በግልጽ ነው የሚነግረን ወደ ኤፌሶን ምዕራፍ 2 ላይ ሄደን ከቁጥር 8 ጀምሮ እስከ 10 ድረስ እናነብ እንደዚህ ይላል። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። አሁን ልብ ብለን እንመልከት። ጸጋው በእምነት አድኗችኋል ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማናችንም እኛ ራሳችን አደረግነው ብለን ልንናገረው የምንችለው ነገር እጅ ውስጥ የለንም። ቆሻሻውን ሲያስወግድ የሱ ስራ ነው። ንጹህ ልብስ ሲያለብስ የሱ ስራ ነው። ከዛም አልፎ ንጹህን ጥምጥም ሲያደርግልን የሱ ስራ ነው። ልብ እንበል እዚህ ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። ስለዚህ ንጹህ ጥምጥም አድርጎ ወደዛ ሙላት እያመጣን ያለው ይሄ ነው። ጸጋ ብለን ስንጠራ ጸጋው በእምነት አድኗችኋል እያልን ስንናገር ምንድነው የሚሆነው ስንል ጸጋ በመጀመሪያ ያድነናል ከኃጢአታችን ከሌሎችም ቅርኩሰታችን ከመሳሰለው ነገር በሙሉ ያድነናል። ያ ያዳነን ጸጋ እንደገና ደግሞ አገልግሎት ሰጥቶም ጭምር ይልከናል። እኔ ብቁ ነኝ፣ እኔ እንደዚህ ነኝ፣ እኔ ምናምን ብለን ልንናገር የሚያስችለን ነገር የለም። መዳን ብለን የምንጠራው ከእሱ የሚመነጭና የተሰጠ ነው። አገልግሎትንም ስናገለግል የምናገለግልበት ኃይል የምናገለግልበት ጸጋ የሚመጣው ከእሱ ነው። ስለዚህ ወደዛ ሙላት እየመለሰን እንደሆነ ልንመለከት ይገባናል። ይህንን ከታላቁ ተጋድሎ አንጻርም በደንብ አድርገን ልንመለከተውና ልንመረምረው ይገባል። ሰይጣን መክሰስ ልማዱ እንደሆነ እናውቃለን። የሚከሰው እንድናፍር፣ እንድንሸማቀቅ፣ ብቁ አይደለሁም የሚል ስሜት እንዲሰማን፣ ራሳችንን በሀፍረት እየተሸማቀቅን ለመደበቅ እንድንሮጥ እንድንደበቅ ለማድረግ ነው የሚፈልገው። ለና አዳም እንደዛ ነው የተከሰተው። አዳም ወዴት ነው ሲለው ራቁቴ ነኝና ፈራው፣ ስለዚህ ተሸሸኩ አለ። እንድንሸሸግ እንድንለይ ነው፣ ጥቅም የሌለን መስሎ እንዲሰማን ማድረግ ነው የሚፈልገው። የእግዚአብሔር አምላካችን ምላሽ ግን ይቅርታ ብቻ አይደለም፣ ይቅር ብያለሁ ብሎ እዛው ባለንበት ቦታ መተው አይደለም። እንደገና መልሶ ወደ ቀደመው ማንነታችን፣ ወደ ተማላው ግንኙነታችን፣ እግዚአብሔርንም ደግሞ በሙላት ማገልገል ወደምንችልበት ማንነት መመለስ ነው። ሰይጣን ጣቱን ወደኛ እየጠቆመ ለማገልገል የማትበቃ እርኩስ ነህ ይለናል። ጌታችን ኢየሱስ ክርስቶስ አነጻዋለሁ እንደገና ደግሞ እልከዋለሁ ይላል። ሰይጣን አሁንም ሲናገር ምንድን ነው የሚለው? ተመልከቷቸው እነዚህን ሰዎች ያውም ክርስቲያንን ብለው የሚጠሩትን ውድቀታቸውን ተመልከቱ። የእግዚአብሔር ሕግ ሊጠበቅ የማይችል መሆኑን ማሳያ ማረጋገጫ ናቸው ይላል። እግዚአብሔር አምላካችን ግን እንዲህ ይላል፣ እንዲያውም ባነበው ይሻላል እሱን ጥቅስ ዕብራውያን ምዕራፍ 8 ቁጥር 10 ላይ ሄደን ስናነብ ከዚያ በወራት በኋላም ከእስራኤል ቤት ጋር የምገባው ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቦናቸው አኖራለሁ በልባቸውም እጽፈዋለሁ፣ እኔ አምላክ ሆናቸዋለሁ እነርሱም ህዝቤ ይሆኑኛልንም አዬ ካስፈልግም እነዚህ ሰዎች አይደለም የሚለው ህግን በልባቸው ላይ አስቀምጣለሁ ከነሱ ጋር አዲስ ኪዳን ገባለሁ ይሄንን ህዝቅኤል ላይ ስንሄድ የምናገኘው ቃል ነው። የህዝቅኤሉ ቃል ህዝቅኤል ምዕራፍ 36 ላይ ከ26 ከ28 እንዲህ ይላል። አዲስን እሰጣችኋለሁ፣ አዲስን መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ፣ ለአባቶቻችሁም በሰጠኋት ምድር ትኖራላችሁ፣ ህዝብም ትሆኑኛላችሁ፣ እኔም አምላክ ሆናችኋለሁ። እዚህ ጋር እግዚአብሔር አምላክ እየነገረን ያለው ነገር ምንድን ነው? ያ መልካም ያልሆነውን ጥሩ ያልሆነውን የኛ የሆነውን የተጣመመውን ነገር አስወግዳለሁ፣ አስወጣለሁ። ከዛ በምትኩ አዲስ እሰጣችኋለሁ፣ ህግን በውስጣችሁ አኖራለሁ፣ በትእዛዜ አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጋላችሁ እያለ ነው የሚናገረው። አስቻይ መንፈስንም ጭምር ይሰጣል። ነገሮችን ማድረግ የምንችልበትን ጸጋ ያጎናጽፋል። ይህንን ነው እዚህ ጋር እየተመለከትን እና እያየን ያለ ነው። ስለዚህ የሰይጣን ክስ ሙሉ ለሙሉ የሚፈርስበት፣ የሰይጣን ክስ ሙሉ ለሙሉ የሚከሽፍበት ነው። ይቅርታን ብቻ ሳይሆን ወደ ቀደመው ወደ ተሟላው ማንነታችን የሚያመጣ ጸጋ የሚሰጠን መሆኑን የሚያሳየን ነው። እዚህ ላይ ንጹህ ጥምጥም ማለት ንጹህ አእምሮ ወይም አዲስ ማንነት ማለት ነው። ብዙ አማኞች ብዙዎቻችን ላይ የሚታየው ነገር ምንድን ነው? በመንፈሳዊ ነገር ደካማ ሆነን እንቆያለን። ለምን የሚል ጥያቄ ብንጠይቅ ይቅር መባላችንን ብዙም አንጠራጠርም። እግዚአብሔር ይቅር ባይ ነው እንላለን። ነገር ግን ብቁ አይደለሁም የሚል ስሜት ይሰማናል። እራሳችንን ይቅር ለማለት እንቸገራለን። አዎ እግዚአብሔር ይቅር ይለኛል፣ ነገር ግን ራሴን ይቅር ማለት አልቻልኩም። እግዚአብሔር ይቅር ብሎኛል፣ ግን አሁንም ራሴን ሳየው ቆሻሻ ነኝ። አሁንም ቢሆን ብቁ አይደለሁም የሚል ስሜት ይሰማናል። ነገር ግን እግዚአብሔር ንጹህ ጥምጥምን በራሳችን ላይ አስቀምጧል። ይሄ ማለት ምን ማለት ነው? ማንነታችንን ለውጧል። ሐዋርያ ጳውሎስ ሲናገር እንደዚህ ይላል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይለናል። ልብን በል ማንም በክርስቶስ ቢሆን አዲስ ፍጥረት ነው እየተባለ ነው ያለው። አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል። ይሄ ንጹህ ጥምጥም የዚህ ምልክት ነው፣ የታደሰ አእምሮ ምልክት ነው። መጽሐፍ ቅዱሳችን እኮ በግልጽ ነው የሚነግረን። ሮሜ ምዕራፍ 12 ቁጥር 2 ላይ ሄደን ስናነብ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይለናል። አእምሯችን መለወጥ አለበት፣ አእምሯችን መታደስ አለበት። ይህንን ዓለም ልንመስል አይገባንም። ዓለም የምትጎትታቸው ዓለም የምትጫወትባቸው ሰዎች ልንሆን አይገባንም። ይቅርታን የተቀበሉ ሰዎች ብቻ ሳይሆን ያንን ነጭ የሆነውን ጥምጥም በራሳቸው ላይ እንዳደረጉ በአእምሯችን የታደስን የተለወጥን ሰዎች ጭምር ልንሆን ይገባናል። ሰይጣን ክሱ ሊቀጥል ይችላል። ሰይጣን አትረባም ምናምን እያለ የሚናገራቸው ነገሮች ሊኖሩ ይችላሉ። መጽሐፍ ቅዱስ ግን አሁንም የሚያረጋግጥልን ነገር አለ በሮሜ ምዕራፍ 8 ቁጥር 1 ላይ። ስለዚህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ነው ያለው። ማንም ሊፈርድብን አይችልም። ስለዚህ የከሳን ክስ እየተቀበልን ልንቀጥል አይገባል። እግዚአብሔር አምላክ ንጹህ ጥንጥም በራሳችሁ ላይ አድርጓል። አሮጌውን ከኛ አስወግዷል። ስለዚህ አሮጌውን እንዳደረጉ ሰዎች ሆነን ልንኖርና ልንመላለስ አይገባም። አዲሱን ተቀብለን በአዲሱ ማንነታችን ልንኖር ይገባናል። እዚህ ላይ አንድ ምሳሌ ባነሳ ደስ ይለኛል። አንድ ወታደር በጦርነቱ ተሸንፎ መሳሪያውን ጥሎ የለበሰውንም ልብስ ዩኒፎርሙንም ጥሎ አፍረት ተሰምቶት አንገቱን ደፍቶ እንደምንም ተሽለክልኮ ወደ ወገን ሲመጣ አዛዡ አገኘዋል። አዛዡ ካየው በኋላ አልተሳካልህም፣ አውቃለሁ፣ ነገር ግን የጀመርከውን ስራ እኮ ገና አልጨረስክም፣ በል ተነሳ እንካ ብሎ አዲስ ዩኒፎርም ያለብሰው የሚያስፈልገውን ነገር ሁሉ ቢሰጠው ምንድነው ያደረገ ያለው ተብለን ብንጠየቅ ማናችንም በዚህ ጉዳይ ላይ ጥርጣሬ የሚኖረን ሰዎች አንኖርም። ይሄ ወታደር ወደ ቀድሞ ስራው እየመለሰው ነው። ይሄ ወታደር እንደ ቀድሞ በሰራዊቱ ውስጥ ገብቶ እንዲዋጋ ወደ ስራው እያስገባው ነው ብሎ ሁሉ ሰው ይናገራል። እግዚአብሔርም እኮ እዚህ ላይ ያደረገ ያለው ተመሳሳይ ነው። ይሄ ንጹህ ጥንጥም የሚነግረን ነገር ይሄ ነው። አዎ የሚያሳፍር ሁኔታ ነበረ፣ ያደፈ ማንነት ነበረ። ነገር ግን እኔ እሱን አስወግጄልሃለሁ፣ በምትኩ እባርክሃለሁ፣ ወደ ቀድሞ ሙሉ ማንነት እመልሳለሁ፣ እኔ እንድትኖር በፈለግኩበት ሁኔታ መኖር ወደምትችልበት ማንነት አመጣሃለሁ የሚል ሀሳብ ነው ያለው። ይሄ ሁልጊዜ እግዚአብሔር አምላካችን የሚሰራበት አሰራር ነው። በወደቅንበት ቦታ እንደወደቅን እንድንቀር አይፈልግም። ከወደቅን በኋላ እንደገና ተነስተን ወደ ተሻለ እግዚአብሔርን ሊያከብር ወደሚችል ነገር እንድንገባ እንድንመጣ ይፈልጋል። ይህንን በጴጥሮስ ሕይወት ውስጥ እናገኘዋለን። ወደ ዮሐንስ ወንጌል ምዕራፍ 21 ላይ ሄደን ከቁጥር 15 እስከ 17 ብንሄድ ታሪኩም ሙሉ ለሙሉ ልንመለከተው እንችላለን። እንግዲህ ወደ ታሪኩ እንሂድ ካልን ዮሐንስ ወንጌል ላይ ብቻ ሳይሆን ሉቃስ ላይም እናገኘዋለን። ለምሳሌ ኢየሱስን ጴጥሮስ ኢየሱስን 3 ጊዜ እንደካደው ሉቃስ 22 ላይ ሄደን ከ54 እስከ 32 ታሪኩን መመልከት እንችላለን። አልክድህም ብሎ ነበር ካደው፣ ገባው፣ መሳቱ ገባው፣ አምርሮ አለቀሰ። ሰይጣን ጴጥሮስን በቃ አንተ ጨርሳል፣ ከዚህ በኋላ ምንም ማድረግ አትችልም፣ አገልጋይ መሆን አትችልም፣ የተሰናክልክ ያለቀልህ ያበቃልህ ሰው ነህ ብሎት ነበር። ጌታ ኢየሱስ ግን አስቀድሞ ጭምር ለጴጥሮስ የነገረው ነገር ነበር። በዚህ በሉቃስ ወንጌል ምዕራፍ 2 ላይ ሄደን 31 እና 32ን ስናነብ ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድኩ። አንተም በተመለስክ ጊዜ ወንድሞችህን አጽና አለ። በተመለስክ ጊዜ ነው የሚለው። ወንድሞችህን አጽና ሲለው እናያለን። አስቀድሞ እግዚአብሔር በእቅዱ ውስጥ ነበረ። ገና ጴጥሮስ ከመበደሉ፣ ገና ጴጥሮስ ከማጥፋቱ፣ ከመራቁ በተመለስክ ጊዜ ወንድሞችህን አጽና የሚል ነበረ። ከትንሣኤ በኋላ ጴጥሮስን ኢየሱስ ባገኘው ጊዜ የጠየቀው ሶስት ጥያቄዎች ነበሩ። ዮሐንስ ወንጌል ምዕራፍ 21 ላይ ሄደን ከ15 እስከ 17 ስናነብ እናገኘዋለን፣ እናቃቸዋለን። በእያንዳንዱ ጊዜ የጠየቀው ነበር፣ ስምዖን ጴጥሮስ ትወደኛለህ? አሁን እንደምወድህ ታውቃለህ ሲለው ግልገሎቼን አሰማራ። አሁንም ድጋሚ ጠየቀው፣ አዎ አለ፣ ጠቦቶቼን፣ መጨረሻ ላይ ደግሞ በጎቼን ሲለው እናያለን። በሶስቱም ውስጥ ተልእኮ ነው ሲሰጠው ብናየው፣ የትላንቱን ያንን የቆሸሸውን የወደቀበትን ማንነት አይደለም ሲያነሳ የምናየው፣ ወደ ቀደመው ወደ ታለመለት ግብ ጴጥሮስን ሲጠራው ነው የምንመለከተው። አሁን እኔና እናንተ የምንኖርበት ጊዜ ይህ የንጹህ ጥምጥም የምንለብስበት ለእግዚአብሔር የተቀደሰ ኑሮ የምንኖርበት ጊዜ ነው። ስለዚህ ጥፋተኝነታችን፣ ውድቀታችን እሱ አይደለም ዋናው። እግዚአብሔር ከውድቀታችን አንስቶ እሱን በሙላት ማገልገል ወደምንችልበት ሁኔታ አምጥቶናል። ዳዊት በመዝሙር 51 ላይ ሄደን ስናነብ ቁጥር 10 ጀምሮ እስከ 12 እንደዚህ ይላል፣ አምላኬ ሆይ ንጹህ ልብን ፍጠርልኝ፣ ቀና የሆነውን መንፈስ በውስጤ አድስ፣ ከፊትህ አትጣለኝ፣ ቅዱስ መንፈስህም ከኔ ላይ አትውሰድ፣ የማዳንህን ደስታ መልስልኝ፣ በእሽታ መንፈስም ደግፈኝ ያዘኝ። ይሄ የዳዊት ጩኸት ነው፣ የዳዊት ጸሎት ነው። ከወደቀ በኋላ አቤቱ ንጹህ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ፣ ከፊትህ አትጣለኝ እያለ ለመነም። እግዚአብሔር ጸሎቱን ሰማው። ከዛ ቁጥር 13 ላይ ቀጠል አድርገን ስናነብ ምን ይላል? እኔም ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። ስለዚህ የምሰራው ስራ ይኖረኛል ብሎ ነው ቀጥሎ። ዛሬ እኔና እናንተ በጌታ በኢየሱስ ክርስቶስ ጸጋ የዳንን ሰዎች በሙሉ እጃችንን አጣጥፈን መቀመጥ አይገባንም፣ አንችልም። እግዚአብሔር ሲያነጻን፣ እግዚአብሔር ሲቀድሰን በሙላት የሚያመጣን አንዱ የምንሰራው ተልእኮ አለን። ተልእኳችን ሌሎችን ወደዚህ ወደ ተቀደሰው ኑሮ እንዲመጡ መጥራት ነው። እዚህ ላይ ዳዊት መልሰኝ ሲል እናየዋለን። ንጹህ ልብን ፍጠርልኝ ሲል እናየዋለን። ከዛ በኋላ ደግሞ ለስራ ለአገልግሎት ተጠቀምብኝ ሲል እናየዋለን። እና የእግዚአብሔር የአምላካችን አሰራ ይሄ ነው። ስለዚህ እነዚህን ነገሮች ደጋግመን ልብ ማለት ይኖርብናል። እግዚአብሔር አምላካችን አገልጋይ ብሎ የሚጠራቸው ጥቂት ሰዎች አይደሉም። ወንጌላውያን ብለን የምንጠራቸው ፓስተሮች እነሱ ብቻ አይደሉም። መጽሐፍ ቅዱሳችን በግልጽ ነው ይህንን በተመለከተ የሚነግረን። አንደኛ ጴጥሮስ ምዕራፍ 2 ላይ ሄደን ቁጥር 9 ላይ ብናነብ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ስለዚህ ሁላችንንም እየጠራን እንደሆነ ማወቅ እንችላለን። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለያችሁ ወገን ናችሁ። እዚህ ውስጥ ያልገባ ሰው የለም። ስለዚህ ሁላችንንም የሚመለከተን መሆኑን ልንረዳ ይገባናል። በዮሐንስ ላይም ሄደን ስናነብ ተመሳሳይ ነገር አለ። በዮሐንስ ምዕራፍ 1 ቁጥር 4 ጀምሮ እስከ 6 ድረስ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን በተለይ ማተኮር ምፈልገው እዚህ ላይ ነው። ለወደደን ከኃጢአታችንም በደሙ ላጠበን መንግስትን ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን አሜን ይላል። እዚህ ጋር ከኃጢአታችን በደሙ አጠበን ይላል። መንግስትም ለአባቱና ለአምላኩና ለአባቱ ካህናት እንድንሆን ያደረገን ይላል። ያጥባል ካህናት ሆነን እንድናገለግል አገልጋዮች ጭምር ያደርጋል። ስለዚህ እነዚህ ሁለቱም ነገሮች ጎን ለጎን የሚሄዱ መሆናቸውን ያሳያል። እዚህ ውስጥ እንዴት ነው ሌሎችንም አገልግለው ልንል እንችላለን። የተለያየ ነው አገልግሎት። ለሌሎች ወገኖች የመጸለያ አገልግሎት የሚሰሩ ወገኖች አሉ። ለወንድሞች ለእህቶች መጸለይ፣ የእግዚአብሔርን ቃል ለሌሎች መስበክ፣ መናገር፣ ማካፈል፣ በምንኖርበት ማህበረሰብ መካከል እግዚአብሔርን የሚወክል ባህሪ ሊኖረን የሚችልበትን አይነት ሁኔታ ማድረግ፣ የርህራሄ አገልግሎቶች፣ እገዛ ለሚያስፈልጋቸው እገዛ፣ ድጋፍ ለሚያስፈልጋቸው፣ ፍቅር ለሚያስፈልጋቸው ፍቅር መስጠት፣ እንዲህ እንዲህ ያለን ሰዎችን ወደ ክርስቶስ መምራት። ይሄ አምላካችን እግዚአብሔር እኛ እንድናደርግ የሚወደው ነገር ነው። ሌላ እዚህ ላይ ዘካርያስ ምዕራፍ 3 ቁጥር 5 ላይ ልንረሳው የማይገባን ነገር ምንድን ነው? ንጹህ የሆነ ጥምጥም አደረገለት ብቻ አይደለም የሚለው፣ የእግዚአብሔርን መልአክ በአጠገቡ ቆሞ ነበረ የሚል ቃል እናገኛለን። ይሄ ሁሉ በሚሆንበት ጊዜ ባጠገቡ ማን ነበር ካልን የእግዚአብሔር መልአክ ነበረ። እዚህ ላይ የማንጻት ስራ የሰራው፣ ንጹህ ልብስ እንዲለብስ ያደረገው፣ በራሱ ላይ ንጹህን ጥምጥም እንዲደረግለት ያደረገው በአጠገቡ ቆሞ ነበር። እኔና እናንተ ኃጢአታቸው ይቅር የተባለላቸው ሰዎች ብቻ አይደለም፣ ለአገልግሎትም ጭምር የተጠራን ሰዎች ነን። ለዚህ ለአገልግሎት በምንጠራ ጊዜ ግን ብቻችንን አይደለም፣ በአጠገባችን አዳኛችን ቆሟል፣ ከጎናችን አለ። ለምሳሌ ከኃጢአት ጋር በተገናኘ ሲናገር አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ወንድሞች ሆይ ኃጢአት እንዳሰሩ ይህንን ጽፍላችኋለሁ፣ ማንም ግን ከእናንተ ኃጢአትን ቢሰራ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። ኢየሱስ በአጠገባችን አለ። ፍርሃት የሚባል ነገር ሊኖረን አይገባም። ከሳሽ ሊመጣ ይችል ይሆናል በዚህ ጊዜ። ነገር ግን ሮሜ ምዕራፍ 8 ቁጥር 33 እንደሚናገር እግዚአብሔር የመረጣቸውን ማን ይከሳቸዋል የሚል ጥያቄ ይጠይቃል። ማንም ሊከሰን አይችልም፣ ምክንያቱም እርሱ ባጠገባችን ቆሟልና። ሁለንተናችንን ለሱ ልንሰጥ ይገባል። ቃሉ የሚለን ነገር አለ። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ነው የሚለው። አስተሳሰባችን፣ አመለካከታችን፣ ኑሯችን ሁሉ ጊዜ ሊሆን የሚገባው እንደ ኢየሱስ ነው። ለኢየሱስ ክብር የምንሆን የምንኖር ሰዎች ልንሆን ይገባናል። እንግዲህ እዚህ ላይ አንድ ነገር ልብ ብለን ልናይ ይገባናል። እግዚአብሔር ሲያነጻን ሲቀድሰን እንደገና ወደ ቀደመው እግዚአብሔር ወደ አሰበው የተሟላ ማንነት ሲመልሰን የምንኮራበት ነገር የለንም። ሁሉ የሱ ነው። ከኔ ብለን የምንጠራው ነገር የለም። ንጹህ ልብስ የተሸጠኝ ነው፣ የኔ አይደለም። ንጹህ ጥምጥም የኔ አይደለም፣ የተሰጠኝ ነው። እነዚህ ሁሉን የሰጠኝ ደግሞ እግዚአብሔር ነው። ስለዚህ በዚህ ውስጥ ምንድን ነው እያለን ያለ ነው ካልን እኔ የእግዚአብሔር ነኝ ማለታችን ነው። እኛ የእግዚአብሔር ነን። ይቅር የተባለን በእግዚአብሔር ጸጋ ወደ ተሟላ ማንነት የተመለስን ለእርሱ ክብር ካህናት ሆነን እያገለገልን የምንኖርና የምንቀጥል ሰዎች መሆናችንን ያሳያል። ስለዚህ ዛሬ ወገኖቼ ራሳችንን መልስ ብለን እንመልከት። አልበቃም እኔ ለዚህ ነገር ብቁ አይደለሁም የምንልባቸው ነገሮች በሙሉ አንድ ሁለት ሶስት እያለን እንይ። አንድ ነገር ላረጋግጥላችሁ፣ አዎ እኛ በእኛነታችን ብቁ አይደለንም። እኛ በጌታችን በኢየሱስ ክርስቶስ ምክንያት ግን ብቁዎች ሆነናል። ለምን? እድፋሙ ልብስ ከኛ ተወግዷል። አዲስ ልብስ ተሰጥቶናል። አዲስ ልብስ መሰጠት ብቻ ሳይሆን ንጹህ ጥምጥም በላያችን ላይ ተደርጓል። ቅድስና ለእግዚአብሔር የሚለው ነገር ተቀምጦልናል። እኛ እግዚአብሔርን በማገልገላችን የተቀደሰ ሕይወት እየኖርን እግዚአብሔርን በዚህ ምድር ላይ የምንወክል እግዚአብሔርን ለሌሎች በዚህ ምድር ላይ የምናሳይ ለእግዚአብሔር ለአምላካችን የተለየን ሰዎች እንድንሆን ተጠርተናል። ከዚህ ክፍል የምንማረውና የምንረዳው ይህን ነው። ስለዚህ ወገኖቼ ይህንን አስታውሰን ለጠላታችን ለዲያብሎስ እድል ሳንሰጥ ሁለንተናችንን ማንነታችንን ለአምላካችን ለእግዚአብሔር ሰጥተን እሱ እንደሚወደው ሆነን መኖር እንድንችል እግዚአብሔር አምላክ ጸጋውን ያብዛልን። ተባረኩ።
አሜን። እግዚአብሔር ይባርክህ፣ ጸጋውን ያብዛልን። ድማችን ወንድስ በጣም ግሩም የሆነ ቃል ነው ያቀረብክልን። ይሄ ከመንፈስ ቅዱስ ስለሆነ በጣም ልብ የሚነካ ራሳችንን እንድንመለከት የሰማነውን ደግሞ መጠቀም መመጥ እንድንችል እግዚአብሔር ጸጋውን ያብዛልን። እግዚአብሔር
አሜን።
ድምጻችሁ አይግባ፣ ድምጻ አይግባ እና እግዚአብሔርን እጅግ አድርገን እናመሰግናለን። ሁላችንም ተባረክ እንላለን። አሁን እህታችን ማርሸት በመዝሙር ትቀርባለች። እግዚአብሔር ይባርክሽ።
አሜን አሜን። ሁላችንም ወንድም ጌታ ይባርክ፣ ጸጋውን ያብዛልን። እኛም እንደተማር ነው እንደሱ ፈቃድ መመላለስ እንድንችል ጌታ አምላክ ይርዳን። ለጌታ ክብር ዘምራለሁ። ክንዶቼ ባይሰሩ ባይሆን ታምራቱ፣ ጌታ ያንተ አይደለም የኔ ነው ጥፋቱ። ያለፈውን ሁሉ ማረኝ ይቅር በለኝ፣ እንደገና ልቁም በአዲስ አልሙላ። የቀደመው ፍቅሬ ቢበርድ ቢቀዘቅዝ፣ ነገር ትርጉም ቢያጣ ሕይወትን ቢናውዝ፣ አንተ ምን አደረግ ጌታዬን አምላኬ? መች በጸሎት ተጋ ሆኔ ተንበርክኬ። ክንዶቼ ባይሰሩ ባይሆን ታምራቱ፣ ጌታዬ አንተ አይደለም እኔ ነው ጥፋቱ። ያለፈውን ሁሉ ማረኝ ይቅር በለኝ፣ እንደገና ልቁም በአዲስ ኃይል ሞላ። ቅዱሳን ቢደክሙ ቤት ቢፈራርስ፣ ዛሬ ማልሰራ ቢል የቀደመው መንፈስ
አንተ ምን አደረግ ጻድቅ ነህ ጌታ ሆይ እጄን ያሰረው በደል አይደለም ወይ ክንዶች ባይሰሩ ባይሆን ታምራቱ ጌታ ያንተ አይደለም ምን ነው ጥፋቱ ያለፈውን ሁሉ ማረኝ ቅልበለኝ እንደገና ልቁም በአዲስ ዓለም ላይ ፍቅር ብትቀዘቀዝ በአመፃ ሰበብ ቅድስና ጽቼ ስምህን ባሰድስ ታማኝ ነህ ጌታዬ ታማኝ ነህ አንተ ልንገርህ ከልቤ የኔ ነው ጥፋቱ በማማው ሀሳቤ ክንዶች ባይሰሩ ባይሆን ታምራቱ ጌታ ያንተ አይደለም ምን ነው ጥፋቱ ያለፈውን ሁሉ ማረኝ ቅርበለኝ እንደገና ልቁም በአዲስ ዓለም ላይ ጸጋ ስጦታዎች ከቤት ባይሰሩ አዳዲስ ነፍሳትን ወደ ኋላ ቢሉ ጌታ ሆይ ጻድቅ ነህ አንተ በዚህ ሁሉ አመፃው የኔ ነው ጥፋቱ በደሉ ክንዶቼ ባይሰሩ ባይሆን ታምራቱ ጌታ ያንተ አይደለም ምን ነው ጥፋቱ ያለፈውን ሁሉ ማረኝ ቅርበለኝ እንደገና ልቁም በአዲስ ዓለም ላይ ክንዶቼ ባይሰሩ ባይሆን ታምራቱ ጌታ ያንተ አይደለም ምን ነው ጥፋቱ ያለፈውን ሁሉ ማረኝ ቅርበለኝ እንደገና ልቁም በአዲስ ዓለም ላይ እንደገና ልቁም በአዲስ ዓለም ላይ
አሜን ጸርሻለሁ ቅድስ
እሺ እኔ ታሪክ ይቀጥል እግዚአብሔር ይባርክሽ ጸጋውን ያብዛልሽ ማርሸትዬ እንግዲህ ብዙ የተዘመሩት መዝሙሮች በሙሉ የሚባርኩ ወደ ንሳ የሚያገርበን እግዚአብሔርን እጅግ አገና መሰግናለን በሰንበት ትምርቱም ስለ ጸሎት ምንነት ጸሎት ምን ያህል ትልቅ ኃይል እንዳለው በጸሎት ሁሉ ነገር እንደሚሆን አሁንም ወንድማችን ወንደሰን አሮጌውን ልብሳችንን የሚያስወግድ አምላክ እንደገና አዲስ ልብስ የሚያለብስን አዲስ ልብስ አዲስ መንፈስ የሚሰጥ አምላክ ስላለን አምላካችን ይቅር ባይ ስለሆነ በይቅርታ ወደ እሱ ፊት እንድንቀርብና ያለፈውን በደላችን ሳይሆን አዲስ ሕይወት እንድንኖር እግዚአብሔር ሁላችንም ይርዳን በሰማነው ደግሞ መኖር እንድንችልና የሰማነውን ለሌሎችም ማካፈል እንድንችል እግዚአብሔር ቅዱስ መንፈስ ሁላችንም ይርዳን። እግዚአብሔር ይባርካችሁ። ከመላእክታችን በፊት ዛሬ እንግዲህ የተቀዳ ቁጥራችን የሚሆነው 7238 ነው። የተቀዳውን ለማዳመጥ የምትገቡበት ቁጥር 6054754986 አክሰስ ኮዱ 712861 ፓውንድ በማስገባት የተቀዳውን ማዳመጥ ይቻላል። እንግዲህ ምን ደጋግመው እንግዶች ካላችሁ በማለት ነውና በማለዳ ጧት ሳምንቱን በሙሉ ማለዳ ጧት ከ6 ከ7 ፕሮግራም አለን። በምሳ ሰዓት ከ12 እስከ 1 ሰዓት በማታው እንዳሁኑ ከ8 እስከ 10 ይህ ሁሉ የሚሆነው በኢስተር አቆጣጠር ወይም በአውሮፓውያን አቆጣጠር ነው። ሮብ ሮብ የጾም ጸሎት አለን። በወር አንድ ጊዜ የጾም ጸሎት አለን። ደግሞ እንግዲህ በጁላይ ላይ ኮንፈረንስ አለ። በዛ ኮንፈረንስ ላይ ለመገኘት የምትፈልጉ ሁሉ መመዝገብ ትችላላችሁ። ጊዜው ያለቀ ነው ስለተባለ በዛ ላይ ለመገኘት እንድንችል መሄድ የማንችልም የምንችልም እንድንዘጋጅ እግዚአብሔር ቅዱስ መንፈስ እንዲረዳችሁ ጸሎቴና ምኞቴ ነው። እሺ አሁን እንግዲህ ወደ ጸሎት የምንሄድበት ጊዜ ነው። በጸሎት እህታችን አለሽ እህቴ በጸሎት ሰኞ ሰኞ ምትባርከን እህታችን አለሽ? ብዙዬ አለሽ? ሰምቻ ሳላቅም ሰሞኑ እንግዲህ ፈቃደኛ የሆነ ሰው ወደ ጸሎት ይዞን ወደ እግዚአብሔር ዙፋን ይቀርባል።
እሺ፣ እኔ እጸልያለሁ።
እሺ፣ እጸልያለሁ። እሺ፣ እሺ፣ እግዚአብሔር ይባርክሽ።
እሺ፣ አውቀሽኛል ማርዬ?
አውቄታለሁ።
እሺ፣ እናታለም እንጸልይ።
እግዚአብሔር ይባርክዎት። እሺ፣
አሜን። እሺ፣ ቅዱስ ቅዱስ ከሰማይ ሰማያት ያለ የዘላለም አባታችን እጅግ እናመሰግናለን። ክብርና ምስጋና ውዳሴ ለአምላካችን፣ ክብር ምስጋና ውዳሴ ለፈጣሪያችን። ተመስገን ተመስገን ተመስገን። የሰራነውን ስህተት የሰራነውን ውለታችን አይተማረ። የኔ ጌታ የኛ መከታ የኛ እግዚአብሔር እጅግ እናመሰግናለን። በዚች መስመር ቃል ያካፈሉንን የዘመሩትን ይመሩትን ሁሉ አንተ ባርክ ጌታ ሆይ፣ እምነት ጨምርላቸው፣ ባርኮታቸውን አንተ አሳድግ። የእኔ ጌታ ቅሬታዋን ቤተ ክርስቲያን እባክህ ጌታ ሆይ መምኖቹን አገልጋዮችን ፍቅር ስጣቸው። ተገልጋይም አገልጋይም ስሙሙ ሆነው የአንተን ፈቃድ እንዲያመሰግኑ አንተ ፍቅር ስጣል። ፍቅር ለቤተ ክርስቲያን፣ ፍቅር ለቅሬታዋ ቤተ ክርስቲያን። ጌታ ሆይ እነሆ እንደ ቸርነትህ አገራችን ኢትዮጵያን አንተ ሰላም አድርግልኝ። ለኢትዮጵያ የምህረት እጅህን ዘርጋ፣ ለኢትዮጵያ ሰላምህን ዘርጋልን። ጌታ ሆይ እባክህ ድሀ ተበደለ ፍርድ ጎደለ የሚል ዳኛ ስጣት ለሀገራችን። እንደ ቸርነትህ እባክህ ጌታ ሆይ መሪዎችን ተመሪዎችን አስማማ። የተራቡትን መግባቸው፣ የታሰሩትን አስፈታቸው። ጌታ ሆይ አሁንም ክረምቱ እየቀረበ ነው። ዝናቡና መሬቱን አስማምተህ ለሰዎች ምግብ የሚውል ሰብል እንዲፈራ እንዲያፈራ አንተ ተጨመርበት እርዳ። ጌታ ሆይ እንደ ቸርነትህ የታመሙትን በዚህ መስመር ያሉ የጸሎት አደራ የሰጡትን አንተ ፈውሳቸው። የታመሙትን ፈውስልን፣ የታሰሩትንም አስፈታልን። ምህረት አርግ ለህዝብህ። በሀያላን መንግስታት ያለውን ጠባን ታርግ። ጌታ ሆይ ፍቅር ስጣቸው። በዚህ መስመር ያሉ ወገኖቻችን አንተ የልብ መሻታቸውን ቋጠሯቸውን ፍታ። ኃጢአታችን ሰርዝ፣ ይቅር ባይነ ይቅር በለን እባክህ ጌታ ሆይ ይቅር በለን። የሰማው አባታችን እንደ ኃጢአታችን ሳይሆን እንዳንተ ቸርነት እንዳንተ ምህረት ይሁንልን። ልጆቻችን ባርክ፣ የልጆች ልጆቻችን ባርክ። ምህረት ይብዛልን። በተቀደሰው ልጅ በናዝሪቱ በኢየሱስ ክርስቶስ አሜን
አሜን አሜን። እግዚአብሔር ይባርከዎት፣ ጸጋውን ያብዛልዎት። ስለነበረን ግሩም የሆነ ምሽት እግዚአብሔርን እጅግ እያመሰገንን በሰማነው ደግሞ መኖር እንድንችል እንድናሰላስል የእግዚአብሔር ቅዱስ መንፈስ ከኛ ጋር ይሁን። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ደህና እደሩልኝ፣ ወዳችኋለሁ።